በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የግጥሙ ርዕስ እማጸናለሁ ይላል። ምናልባት ታሪክ እኔ የትኛውንም ሃይማኖት ወክዬ ሳይሆን ታሪክን አነባለሁና በእስራኤላውያን በግብጽ ባርነት በወደቁ ጊዜ ፈርዖን የሚባል ስልጣን ላይ ያለ ንጉስ በምን አይነት ማስጨነቅ እስራኤላውያንን እንዳስጨነቀ መጽሐፍ ቅዱስ ላይ ተጠቅሷል። የታሪክ መዛግብትንም ካነበባችሁ ታሪኩ አለና ያንን መሰረት አድርጌ የሀገራችንን ሁኔታ ነው ለመዳሰስ የሞከርኩት። እማጸናለሁ። የእስራኤል ልጆች በግብጽ ሀገር በስተው መኖር ሲጀምሩ ሰፍተው ተበራክተው ውለታን ያረሳ ያላዘነ ለሰው መሪ ተነሳና ትውልዱን አመሰው። ወንድን ከወለዱ የእስራኤል ሴቶች ፈጥናችሁ ግደሉ የግብጽ አዋላጆች፣ ደግሞ እናንተ አሰሪዎች እረፍት ሳያገኙ ይስሩ እስራኤሎች እያለ ፈርዖን በብርታት በኃይል ትውልደ እስራኤልን ሌት ተቀን ሲያቃልል ይህን ብርቱ ንጉስ ማን ያቆማል ሲባል የሰማዩ ጌታ የምድሩ ፈጣሪ የሰውን ዘር ነፍስ አፍራሽና ሰሪ አንተ ብቻ ነበርክ ታሪክን ቀያሪ። በፈርዖን ግዛት ተንገሽግሽ ያለውን በአርባ ዓመታት እስር በለቅሶ የኖረውን ክንዱ የዛለውን ልቡ የሞተውን በምሬት አንገቱን መሬት የደፋውን ያንን ህዝብ አሰብከው አዳንከው እስራኤልን በጩኸት ተገልጠህ ልታሳይ ኃይልህን። ፈርዖን ፈርዖን ህዝቤን ልቀቅ ልቀቅ ህዝቤን ከላይ ከዙፋኑ ሰማሁት ለቅሶውን የሰቆቃ ዋይታ የሐዘን ጩኸቱን ፍርድ መጓደሉን በግፍ መገዛቱን በክፉ አስተዳደር በስቶ መንገሽገሹን አየሁት ሰማሁት ዋይታውን ብለህ ተዋግተህ ህዝቡን አስለቀቅከው ከረዥም ባርነት ነፃ አወጣኸው። ዛሬ እማጸናለሁ ዛሬ እማጸናለሁ የኔ ሆኖ ተራው ልቀቅ ህዝቤን ያልከው ይኸው እጣራለሁ። የሰማዩ ጌታ የምድሩ ፈጣሪ የሰው ዘር ነፍስን አፍራሽና ሰሪ ይኸው ጮሃለሁ ለእርዳታ ጥሪ ድረስ ለሀገሬ ለምስኪኗ ማማ በግፍ በግድያ ቤቷ ለተግማማ ልሳኗን ላጣችሁ በኃይል ተለጉማ እንባ ለሚወርዳት ሌት ተቀኑን ታማ ተገለጥ በኃይልህ ብትሰብር ቀንበሯን በርትርክን አንስተህ ክፈል ማዕበሏን ከመከራ ከሞት ጥርስ አሳርፈው ህዝቧን ላካ ወደ ምድር ያብርቱ ድምፅህን ያብርቱ ጩኸትክን። ፈርዖን ፈርዖን ልቀቅ ህዝቤን ህዝቤን ልቀቅ የሚለው ትእዛዝክን አሳርፍ ወገኔ አሳርፍ ወገኔን አሳርፍ ሀገሬን እምዬ ኢትዮጵያን ታደገው አድነው የሚሞተው ህዝቤን። በቃ በቃ በለን ገለል አድርግልን የትውልድ እልቂትን ጨካኝ ገዢዎችን ማረፍ ይሁንልን በለሙ ምድራችን በ13 ወር ጸጋ በውብ ሀገራችን ሰላም ሰላም ይስፈንልኝ ብዬ ማጸናለሁ በጣር ጮሃለሁ። ልቀቅ ህዝቤን ላልከው ፈርዖንን ለጣልከው ይኸው እጣራለሁ። አመሰግናለሁ።
እንደምናረፈዳችሁ ተከበራችሁ አድማጮቻችን ይህ በየሳምንቱ እሁድ ከዚህ ከስቶክሆልም ስዊድን የሚተላለፈው የኢትዮጵያ ድምጽ ሬዲዮ የዛሬ ፕሮግራሙን አሁን ጀምረናል። በፕሮግራማችን መግቢያ እንደተከታተላችሁት ትናንት የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን በዚህ በስዊድን ስቶክሆልም የ7ኛ ዓመት የሳት ክብረ በዓልም ምክንያት በማድረግ ባዘጋጀው ዝግጅት ላይ ወይዘሮ ኢየሩሳሌም ባቀረበችው ግጥም ጀምረናል። እንግዲህ መልእክቱ ጠንካራና ቆንጆ እንደሆነ ጥሩ መልእክት እንደተላለፈበትም እናምናለን። እናንተም እንደዛ እንደተሰማችሁ እንግዲህ ስለ ኢሳትና ሌሎች ታያጅ ጉዳዮች ስለ ትናንትና በነበረው ውይይቶች አንደቃላይ ፕሮግራሙ ምን ይመስላል የሚለውን ወደ በኋላ መለስ ብለን በስፋት ምን አይበት ሁኔታ ይኖራል። ከዛ በመለስ ያው እንግዲህ እንደ ተለመደው የተለያዩ ጉዳዮችን እናነሳበት ሁኔታዎች አሉ። ሳምንት እንደምታስታውሱት በተለይ አሁን ኢትዮጵያ ያለችበትን ወቅታዊ ጉዳይ በማንሳት በርካታ ሰዎች እየደወላችሁ አስተያየት መስጠታችሁ ይታወቃል። በዛን ጊዜም ሰዓት ላልነበረን ብዙ ሰዎች ከመስመር የተመለሳችሁ አላችሁ። የኢትዮጵያ ጉዳይ ሳምንት እንኳን ከተነጋገርነውበት በኋላ በጣም ወደ ከፍ አቅጣጫ የተጓዘበት ሁኔታ ያያየን ነው። ያ በሆነበት ሁኔታ እንዴት ነው የሚለውን ነገር ዛሬም በተጨማሪ እንወያያለን። ይሄንን ነገሮች ያነሳን እንቆያለን ማለት ነው። ስለዚህ የኢትዮጵያን ወቅታዊ ጉዳይ በተመለከተ እንደወትሮ እንደ ሳምንት ሁሉ እናንተም የምታስተላልፉትን ሐሳብ መልእክቶች ወይም ደግሞ ይሄን ነገር ቢሆን እንደ መፍትሄ የምትሉትን ወይም የተሰማችሁን ስሜት እንደተለመደው በስልክ ቁጥር በ0819100 በመደወል ማቅረብ ትችላላችሁ ማለት ነው። እኛም ከዚህ ስቱዲዮ ደግሞ በሳምንቱ ጉዳዮች ላይ የተለያዩ ነጥቦችን እያነሳን እንቆያለን ማለት ነው። በተረፈ እዚህ ስቱዲዮ ውስጥ ያው
እኔም ጀሪ አለው
አምሳለ አሎ ከኪሮና
አምሳለ አለች አድማጮቻችን አምሳለ እስቲ በኋላ እንነጋገራለን። ዘውዱ አለ አይደል?
አሎ
አምሳለ እንዴት ነው? ኬት ነው የመጣሽው?
የት ነው የመጣሁት? ከኪሮና ሲሆን ከኪሮና ስዊድን ነው።
ከኪሮና ስዊድን ነው። ምን ገርጣለሽ?
የኢሳት 7ኛ አመት ክብረ በዓል ለማክበር ነበር እዚህ የተገኘሁት።
የኢሳት ክብረ በዓል ለማክበር ትናንትና እዚህ በነበረው ሁኔታ ተገኝተሻል። እንግዲህ ከኪሮና በጣም ሩቅ ነው። ስንት ሰዓት መንገድ ነው ወደዚህ ነው መምጣት?
ሞስት በትሬን 16 17 ሰዓት መንገድ ነው።
16 17 ሰዓት። ስለዚህ ይሄ ኢሳት የሚያደርገውን ያደረገ ያለውን ነገር ለመደገፍ ምን ያህል ተጉዘው እንደመጡ ያሳያል። እና የሷንም ሐሳብ እንዲሁም ታያዥ ጉዳዮችን ወደ በኋላ መለስ ብለን የምናይበት ሁኔታ አለ። አንዳንድ ዜድ ምን አለ?
እንግዲህ ዛሬ ሳምንቱ ጥያቄ ማለን እንዲሁም በበረከት የሚቀርበው የጨዋታ ፕሮግራም አለን። እሱም የጨዋታ እንቅፍና ሞት የሚል የበረከት የመዝናኛ ፕሮግራም አለን። እሱም ወላና ያለን
እንዲሁም ይቀርባል።
አዎ እንዲሁም ደግሞ ከሳምንቱ የቀጠለ ውይይት ይኖረናል። ያው አገራዊ ጉዳይን በተመለከተ ሳምንት የጀመርነው ውይይት ነበርና በረካታ ሰዎች በስልክ መስመራችን ላይ የደወሉ ነበርና እድሉን ያላገኙም ሰዎች አሉ። እንዲሁም አሁን ወደ ሌላ ፕሮግራም ከመጓታችን በፊት ሰዎች ጥያቄውን ይያብላሉና እየሞከሩ እንዲቆዩ
አሳታፊ
የሆነ ጥያቄ አው አለን። ከአጼ ሚኒሊክ የግዛት ዘመን ከ1906 እስከ 1909 ዓ.ም ኢትዮጵያን ለሶስት አመታት ያስተዳደሩት ማን ናቸው የሚል ነው። ይህን ጥያቄ
ጥያቄውን
እንድገመው። ከአጼ ሚኒሊክ የግዛት ዘመን ከ1906 እስከ 1909 ዓመተ ምህረት ኢትዮጵያ ለሶስት አመታት ያስተዳደሩት ማን ናቸው?
ከአጼ ሚኒሊክ በኋላ ለተከታታይ 3 አመታት ኢትዮጵያን የመሩት
ማን ናቸው
የሚል ጥያቄ ነው። ቀለል ያለ ጥያቄ መስላል ለዛሬው ብዙዎች እንዲሳተፉበት። ያው
አሁን እንግዲህ በስልክ መስመራችን ላይ 0819100 ላይ እየደወሉ እንደተለመደው አስተያየቶቻቸውን እንዲሰጡ
እናረጋለን። ከአጼ ሚኒሊክ ንግስና በኋላ ኢትዮጵያ ለ3 አመት ያስተዳደሩ ማን ናቸው ነው የሚለው ባጭሩ። ይሄን ጥያቄ የደወላችሁ መልሱ፣ በኋላ ፕሮግራማችን ሲጠናቀቅ መልሱ ተያይዞ ይቀርባል ማለት ነው። ስለዚህ እንግዲህ በዚሁ ወደ ሳምንቱ ተወሰኑ ነጥቦችን እያነሳን እንቆያለን። ለምሳሌ ባለፈው እንደጀመርነው ኢትዮጵያ ጉዳይ ከሳምንት ወደ ሳምንት የተባባሰበት ነው የመጣው እና ያንን ጉዳዮች የተለያዩ ነገሮችን ያነሳን ቆያለን። እስቲ በሳምንት ውስጥ ዘይድ ምን ነገሮች አሉ? በጣም ብዙ ነገሮች አሉ። ኔቱን አንስተን ኔቱን እንደምንጥለው ባላቅም የተለያዩ ነገሮች አሉ። ደስ የሚል ዜና አይደለም ያለው?
በሳምንት ውስጥ በጣም አስደንጋጭ የሆኑ ክስተቶች ተከስተዋል። በአምቦ ዙሪያ ነው። እነ ፎክስ ኒውስ በድረገጻቸው ላይ የዘገቡት ነው። እንደ ኒውስ 24 እንደ ቢቢሲ ኒውስ ዘገቡታል። ይህንን እንትን በአምቦ በገዢ ፓርቲ እንትኖች አጋዚ ጦሮች በርካታ ሰዎች ተገለዋል። ለተቋሙ የወጡ ናቸው ሰዎቹ። ምክንያቱም በአካባቢው ላይ ስኳር ጭኖ የሚያልፉ መኪናዎች ነበሩና በአካባቢ በአገሪቱ ላይ የስኳር እጥረት አለ። የስኳሩን እጥረት አስመልክቶም ደግሞ ከፍተኛ የስኳር መጠን በተሽከርካሪዎች ተጭኖ ወደ ሌላ የክፍለ ሀገሮች ውስጥ በመሄድ ባለበት ሁኔታ ላይ ነው ህዝቡ መንገዱን ዘግቶ በእንጨትና በድንጋይ ዘግቶ ተቃውሞውን የገለጸው። እና ያን ለዛ ተቃውሞ የተሰጠው ምላሽ በጣም አስፈሪ በመሆኑም ህዝቡ ተቃውሞውን የስኳሩን እንትን መኪናዎችን በማቃጠል ምናም ተቃውሞውን ገልጿል። ያና አስመልክቶ የተነሱ ሌላ እንትኖች አሉ። የቤት ለቤት አሰሳዎች አሉ። በርካታ ሰዎች ታስረዋል። በአጋዚ ጦሮች ተገለዋል። በጣም በአሳቃቂ ሁኔታ ነው ስናየው የነበረው። በተለያዩ ድረገጾች ላይ እንደምናየው በርካታ ሰዎች በጥይት ተደብድበው የተገደሉበት፣ አስክሬናቸው በየጫካው በየሜዳው ላይ የተጣለበት ሁኔታ አለና ይሄ ነው የሳምንቱ
አበይት ነጥብ። አሁን አንተ እንዳልከው በአምቦ በተለይ እንግዲህ አምቦ ጉዳይ ሲነሳ ብዙ አብሮ የሚነሳ ነገር አለ። ለምሳሌ የአምቦ ህዝብ በተለይ ማለት ነው ምና ወያኔ ወደ አዲስ አበባ በገሰገሰበት ጊዜ የተወሰኑ ቦታዎች ትንሽ ከባድ መገዳደር የገጠመው በት ቦታ አንደኛው አምቦ እንደሆነ ይነገራልና እና ወያኔ እንደሚታወቀው በጣም ቂመኞች መሆናቸው ይታወቃል እና ያንን ቂማቸውን ተበቀው ያንን በተለያየ አምቦንና አካባቢውንስ በተለያየ ጊዜ በተለያየ ሁኔታ ለመበቀል ወይም እየተበቀሉ የሚገኙበት በጣም በርካታ ሁኔታ አለ። ከልማት ሁኔታዎች አንፃር ልማት እንዳይደረግ ብዙ አሻጥሮች እንዲደረጉ የተደረገበት ሁኔታ አለ። ይሁንና የአካባቢውስ በጣም በጀግንነት ድሮም እንደተፋለመው አሁን የተፋለመበት ሁኔታ ነው ያለው። በጣም በሚያስገርም ሁኔታ እንግዲህ ያ እንት እንዳልከው መነሻው አሁን በአግሪቷ ውስጥ የስኳር እጥረት በከፍተኛ ሁኔታ በነገሰበት ሁኔታ በኮንትሮባንድ ከዛ ከነሱ አካባቢ እዛ አምቦ አካባቢ ስኳር እስከ 60 ብር እየተሸጠ ማለት ነው። እሱንም እንደልባት ታገኙም ያ ሲወጣ ወዴት ነው የሚወጣው ኮንትሮባንድ ይያሉ መኪኖቹን ዘግተው ባሉበት ሁኔታ ነው እንግዲህ በመጀመሪያ ቀን ላይ ማገት ይችላል ነበር። በሁለተኛው ቀን ላይ የጋዚ ወታደሮች ተልከው ያንን ነገር የፈጸሙት። እኔ በጣም የገረመኝ ነገር የአምቦ ከተማ ቃል አቀባይ አቶ ጋዲሳ ለዶቼ ቬለና ለአሜሪካ ድምጽ ሬዲዮ ሲናገሩ ለመጀመሪያ ጊዜ ነው እናልባት ወያኔ ስልጣን ከያዘ ከ27 አመት በኋላ እንደዚህ ደፍሮ በሚዲያ ያንድ የከተማ ቃል አቀባይ ወይም ከንቲባ እንዲህ ሲናገር ፍለፊት ጧት ለዶቼ ቬለ ሲናገሩ የክልሉ መንግስት ወታደር ሲገባ የሚያቀው ነገር የለም ተኩሶ የገደለው የጋዚ ክፍለ ጦር ነው በሚል ነው የተናገሩትና ይሄንን ደፍሮስ ከዛሬ ማንንም የተናገረ አካል የለም በሚዲያሳቸው አሉ። ማምሻውን ቪኦኤ ሲደውላቸው
አው ለቪኦኤ ምንን መልሰው
ምንም የምንደባበቅበት ጊዜ አክተሟል አሁን ገዳዩ ቀይ ለባሽ
ተጠርሽለፈሱ
ናቸው ተጠግተን እንኳን ማየት አንችልም። ከሟቾቹ አንዱ እንደውም የኦሮሚያ ፈጥኖ ደራሽ ፖሊስ ባልደረባ የሆነ ግለሰብ ነው ማለት ነው። እና ይሄ ሁኔታ ያው አሁን አምቦ ላይ እንደዚህ ከፍተኛ እልቂት በመኖሩ አተኮርን እንጂ አጠቃላይ በኦሮሚያ ያለው ህዝባዊ ከፍተኛ እንቅስቃሴና ትግል በከፍተኛ ሁኔታ ተቀጣጥሎ የቀጠለበት ነው ያለው። እስከ ትናንትናም እስከ ትናንት ወዲያም በግንጭም አዲስ አበባ ዙሪያ ሆለታ ድረስ ሁኔታዎች እየተባባሱ የመጣበት ሁኔታ ነው ያለው። ትናንትና ማምሻውና አንድ የወጣም ዜና አለ። ምናልባት በሬዲዮና በቴሌቪዥን እንኳን ባይቀርብም በኦሮሚያ አስቸኳይ የወታደራዊ ኮማንድ ፖስት እዝ እንዲቋቋም የተወሰነበት ሁኔታ መኖሩን መረጃዎች ወጥተዋል። በህወሓት ጄኔራሎች ይመራል ማለት ነው። ሐሳብ ምትጨምሩት ስትጨምሩ እናንተ?
እኔ ሐሳብ ያለኝ ምንድነው በአምቦ ላይ ኢቭን ግድያ የተፈጸመው ለ13 አመት ህጻን ጭምር ነው። እዛ ላይ ደግሞ አሁን በኤልባቡር እንደገና ብዙ ሰአማሮች ተገለዋል ባለፈው እንደገና ደግሞ በቤንሻንጉል ጉሙዝ ላይ ደግሞ እንደዚህ ብዙ አማሮች እየተገደሉ ነው ያሉት። ማለት ወያኔ አሁን እርስ በርስ ጦርነት ሰውን በማፋጀት ማለት ስልጣኑን ለማራዘም በጣም እየሞከረ ያለበት ሰዓት ነውና ይሄ ማለትም አገር በጣም ትኩረት ሊሰጠው ይገባል። ማለትም የህዝቡን አንድነት ለመጠበቅ ብዙ ማለትም መረጃ ይሄ ማለት በወያኔ እየተሰራ ያለ መሆኑን ማለትም ሰው ጥላቻ እንዳይኖርም በጣም መሰራት ያለበት ወቅት ነው ብዬ አስባለሁ።
ትክክል። ወደሱ ልመጣ ነበር። ወደ ሁለተኛው ጉዳይ ላይ ኦሮሚያውን ጉዳይ አነሳን። ሁለተኛው ነገር በጣም አስፈሪ የሆነው ነገር ከዚህ ቀደም ስንሰማ የነበረው በተለይ የአማራ ብሔር ተወላጆችን አማሮችን ለይቶ የማጥቃት ሁኔታ በከፍተኛ ሁኔታ ምናልባት ሊያስደነግጥ በሚችል ሁኔታ ከዚህ ቀደም የሆነ ወቅት ይደረጋል ረጅም ጊዜ በመሃል ዝም ይባልና ነገሮች ሲረሳሱ ነበር። አሁን የዛሬ ሳምንት በዜና ወጃ እንደተናገርነው በኤሊባቡር በዚህ በ21ኛው ክፍለ ዘመን ለመናገር በሚያስቸግር ሁኔታ በጦር መሳሪያ አይደለም በገጀራ ምናምን ቆራርጠው ህፃናትና አዋቂዎችን ሬሳቸውን በየጫካ ያጣሉበት ሁኔታ አይተናል። ያ ነገር ሆኖ ከ300 በላይ አባውራ ተበትኖ መውደቂያ አጥቶ ስቲል ለነሱ ገንዘብ የሚገኝበት መንገድ እየተለመነ ባለበት ሁኔታ ከትናንት በስቲያ ደግሞ በቤኒሻንጉል ጉሙዝ ከትናንት በስቲያ ኢቨንት ትናንትና ጨምሮ እስከ በትንሹ ከ10 በላይ ሰዎች ተገለዋል። ከዛ በላይ የተበተኑትን ቤታቸው የተቃጠለውን መቁጠር አይቻልም። በጣም አሰቃቂ ነው። እኔ እንደዚህ አይነት ዜና ማውራቱም እንዴት እንደሆነ በጣም ነው ግራ የሚገባኝ። እየተመረጠ ማለት ነው እና ያሏቸው ምንድነው መጥቶች ናቸው ሀገራችን ለቃችሁ ውጡ ነው። ይሄ ያው ዛሉ ተጎጆች ለተለያዩ ሚዲያዎች በሰጡት ቃል በለለስ ማለት ነውና ይሄ ነገር አሁን መልኩን እየለየ ወደ ፍጹም ወደ ሆነ የዘር እንትን እየገባ መሆኑ ፍጹም የሚያሳዝን ነው። እንግዲህ በተለይ ህወሓት ቀደም ብሎ በማኒፌስቶም ሁሉም ህዝብ ኢትዮጵያም እንደሚያውቀው በተለይ የአማራ ብሔርና የኦርቶዶክስ ቤተክርስቲያን የሀገሪቷ ጠላት ናቸው እነዚህ ስካልፈረሱ ድረስ እኛ በስልጣን ላይ አንቆይም ማለታችን ይታወቃልና ይሄንን ጉዳይ እንግዲህ በግልጽ ጽብጽፋ እየፈጸሙ ይገኛሉ ማለት ነው። ይሄ እንግዲህ እንዴት ተደልጎ ነው እንደሚገለጽም አላቅም እና እነዚህ ነገሮች በሳምንት ውስጥ ሳምንት ከተነጋገርነው እንኳን በኋላ ምን ያህል ልቂት መከሰቱን የሚያሳይ ነው።
እንግዲህ በተደጋጋሚ የሚደረጉን ነገሮች ማህበረሰቡ ወይ ኢትዮጵያዊ ወይ ደግሞ ፖለቲካ ፓርቲ መሪዎች ያቁት የሚገባው ነገር አሁንም የብሔር ፖለቲካ ላይ ማተኮር የለባቸው። ምክንያቱም እንደነው ወያኔ ራሱን ከበር ለውጦ ልብስ ለውጦ ገብቶ የሚያደርገውን ነገር አማራ ኦሮሞን ገደለ ኦሮሞ አማራን ገደለ በሚል ሰበብ ለታሪክ የሚሆን ቁርሾ ባናስቀምጥ ይሄ የሚደረገውን ነገር ትኩረት ሰጥተነው ማን ነው ይሄን ነገር የሚያደርገው? ለምን ይሄን ነገር ማድረግ ፈለገ? ማንም ሰው አምባገነኖች ሁሉ ጊዜ በፖለቲካ ዓለም ላይ ራሳቸውን እዛው ላይ መኖር ይፈልጋሉ። ምክንያቱም ሲወርዱ ሊያጋጥማቸው የሚችል ችግር ከባድ ነው። ይሄ የአምባገነኖች ስትራቴጂ ነው። የትኛውም ዓለም ላይ ካየን ሌሎች አፍሪካ ሀገሮች ላይ ካየን አምባገነኖች ሁሉ ጊዜ ከስልጣን ለመውረድ ደጅ በራቸው ላይ ሲደረስ እንደዚህ አይነት የሞት ሽረት ትግል ያደርጋሉ። የዛን ጊዜ የሚፈጠረውን ነገር አይተን ትላንትና በአማራው ላይ ኦሮሞ እንዲያርጎ ነበር ኦሮሞ በትግራይ ላይ እንዲያርጎ ነበር የሚል ታሪክ ስተትይዘን ነገ ምን መሰረታትን ኢትዮጵያ ምን ኖርባትን ኢትዮጵያ በእንደዚህ አይነት መልክ እንዳትሄድ ጠንቃቃና በለዎች ብንሆን መልካም ነው ብዬ አስባለሁ።
ልክ ነው። እንግዲህ ይሄ ነገር እየሰፋ የብሔር ግጭት እንግዲህ ሆን ተብሎ ነው የሚተሰቀሰው። እንግዲህ ሁሉ ግዜ ይሄ ስትራቴጂ ነው የወያኔ ስትራቴጂ ነው። ግን አሁን ህዝቦችን እንግዲህ መስዋዕትነት እያስከፈለ ነው። እነሱ ስልጣን ላይ ለመቆየት ምንም የማያውቁት ሟቾች የስድስት አመት የሰባት አመት ሴቶች እናቶች በገጀራ እንደተጨፍጨፉ ይገደላሉ። ሌላው ስልጣን ላይ እንዲቆይ ማለት ነው። ሌሎች በዘራቸው ምክንያት እየተመረጡ ይገደላሉ። ይሄ አሳሳቢ ነው። የአሜሪካ ኤምባሲ በተለይ ሁኔታውን በቅርበት እየተከታተለ መሆኑን ማየት ይቻላል። ድሮ እንደዚህ አልነበሩም አይፈጥኑም ነበር። አሁን እኔም እንደማየው ወዲያውኑ አሁን ባምቦ ያ ነገር በተፈጠረ ማምሻውን መግለጫ አውጥተዋል እየተከታተሉ ሁኔታውን ማለት ነው። ከዛ በተረፈም አሁን በተለይ በየክልሉ ያለውን በዘር ላይ የተመሰረተ ጭፍጨፋም ያውጉዙ ነው። ይሄ ነገር በርግጥ መፍቴ እንኳን አይደለም መፍቴ ከኢትዮጵያውያን ነው የሚገኘው። ግን ሌላውም ዓለም በንቃት እየተከታተለ ነው እና ቀሪውም ዓለም ውጭ ያለውም ኢትዮጵያዊ እንዲህ አይነት ነገሮችን ቢያንስ የማጋለጥ ስራውን አጠናክሮ መቀጠል ይኖርበታል ማለት ነው። ይሄው ነገር እንግዲህ የባሰ የከፋ ሄዶ ለምሳሌ አሁን ትናንትና አሁን ባለፈው እናስተውሳለን በኦሮሚያና በሶማሌ ክልል በነበረው ያ ሁሉ እልቂት እስከ 600 ሺህ ይደርሳል የተባሉ ሰዎች ተፈናቀሉበት ሁኔታ አለ። አሁን መስመሮች የሳቱ አሁን አንዱ ክልል እንግዲህ ክልሎች እንደ ሀገር ይሆኑ ነው እንግዲህ ባለፈው ከነበረው ሁኔታ እንደምናየው ማለት ነው። የሶማሌ ክልል የዛኔ እንደምናስተውሰው ይሄ ነገር የማይቀለበስ ከሆነ ጦሬና ዘምታለው ራሴን ነጻ ለማውጣት አንቀጽ 39 ተቀጥሜ እገነጠላለሁ ፊለፊት በሚዲያ ነው ሲናገሩ የነበሩት። አለማፈር ሌላ ሀገር ከሌላ ሀገር ጋር እንደሚዋጋ አይነት ነገርና አሁን ትናንትና የኦሮሚያ አካዳሚም የወሰነው ነገር አለ። እንግዲህ ተማሪዎች ብዙ ጊዜ ሃይ ስኩል ወይ ዩኒቨርሲቲ ምደባ አለ ያለፉ ተማሪዎች አሁን ትናንት የኦሮሚያ አካዳሚ ያስተላለፈው ምንድነው ያው ምደባ በጣም ይታወቃል ብዙ ዩኒቨርሲቲዎች ስላሉ ወደዛ በየክፍለ ሀገሮች ምደባሉና በኦሮሚያ ክልል ያሉ ተማሪዎች ጅጅጋ ዩኒቨርሲቲ እዛ ሶማሌ ክልል ሄደው እንዳይማሩ ወስኗል። ይሄንን ተከትሎም በዛ በወሮ እዛ ሊደርሳቸው የሚችሉ ጣዎች በሌሎች ኢትዮጵያ ዩኒቨርሲቲዎች እንዲሆኑ ተደርጓል ማለት ነው። ይሄ ራሱ ምንን ያመለክታል? እንግዲህ እንደ ሁለት ሀገር የዛ ዜግነት ያለው እዛ ጋር አይገባም ይሄ አይገባም ማለት ነው። ታማኝ ድሮ እንዳለው ከረጅም ጊዜ በኋላ ፓስፖርትና ቪዛ ምንጠያየቅበት ጊዜ ይመጣል ብሎ ይናገር ነበርና ነገሮች ከድጡ ወደ ማጡ እየሄዱ ነው ማለት ነው። መጨምሮት አለ አለበለዚያ ሙዚቃ ረፍት አድርገን እንመለሳለን።
ረፍት አድርገን እንመለሳለን።
አድማጮቻችን ፕሮግራማችንን እንደቀጠለ ነው። ከዚህ ከስቶኮልም የተላለፈው ኢትዮጵያ ድምጽ ሬዲዮ ነው። ቀደም ብለን በዚህ በኢትዮጵያ ወቅታዊ ጉዳይ ላይ አስተያየት ሰጡ ባለው መሰረት መስመር ላይ እንግዳ አለ ይመስለኛል። ሃሎ ጣና አስጥልኝ።
ጤናስጥልኝ።
ሰላም እንደምን አደርክ?
ሰላም እንደምን አላችሁ?
እንግዲህ በኢትዮጵያ ጉዳይ ላይ ሳምንትም ውይይት ጀምረናል። በወቅታዊ ኢትዮጵያ ጉዳይ ላይ አሁን ኢትዮጵያ ያለችበትን አሳሳቢ አስከፊ ሁኔታዎችን ነጥቦችን በማንሳት የተለያዩ ሐሳቦችን ለማንሸራሸር ሙከራ እየተደረገ ነው ያለው። እንደው እንዳንተ እይታ ኢትዮጵያ ያለችበትን አሁን ወቅታዊ ሁኔታ እየተደረጉ ያሉ ነገሮች ወደ አቅጣጫቸው ጥሩ እንዳልሆነ ይነገራልና ያንተ እይታ ምን ይመስላል?
አመሰግናለሁ። የአገራችን አሁን ያለችበት ሁኔታ እንግዲህ ምንም መልካም እና ተስፋ ያለው ነገር የሚመስሉ ነገሮች የማይታዩበት የማይሰሙበት ብዙ ነገሮች በጣም ተበልቅልቀው ያሉበት ሁኔታ ላይ ነው ያለን። እዚህ ጋር መድረሳችን ደግሞ ምክንያት እኔ ቀዳሚ ቦታ የምሰጠው ኦልሞስት ከሩብ ዓመት በፊት ጀምሮ በወያኔ የታቀዱ የተለያዩ የፖለቲካ አካሄዶች ወይም ደግሞ የስልጣን ማቆያ እቅዶች እንደ አንድ መሰረታዊ ችግር ሆነው ነው እየታዩ የቆዩት። ወያኔ ቀደም ሲል ወደ ስልጣን ከመውጣቱ በፊት ደደቢት በረሃ ላይ ነድፎት ከዛም በኋላ ደግሞ ስልጣን ላይ ከመጣ በኋላ በሽግግር ወቅት በሚባል ወይም የሽግግር ወቅት ቻርተር አዘጋጅቶ በዛ ላይ ያለምንም ህዝብ ተሳትፎ እንደዚሁ የህገ መንግስት የሚባል ነገር በማስተካከል ወይም በማስተካከል ህገ መንግስቱ ላይ የቋንቋን መሰረት ያደረገ ወይ ደግሞ ኤትኒክ ቤዝድ ፌደራሊዝም የምንለውን ያቋቋመበት ሁኔታ ነበር የነበረው። ይሄ ምንም ሌጅስሌሽን የሌለው የተቀባይነት የሌለው የወያኔ ህገ መንግስት ፌደራሊዝም በተለይ ቋንቋ መሰረት ያደረገው ፌደራሊዝም በተለያዩ አካባቢ የሚኖሩ ተወላጆች ውስጥ ያሉ ፖለቲከኞችን በማሰማራት የራሱን ካድሬዎች በማሰራጨት በህዝቦች መካከል ግጭት የሚፈጥር ነገር ሲኮተኩት ሲያረም ሲያሳድግ ቆይቷል። ፌዴራሊዝም በራሱ በተለያዩ ክልሎች ባሉ ተወላጆች እና ፖለቲከኞች አካባቢ ላይ የስግብግብነት መንፈስ የኔ ነው የሚል ነገር በመፍጠሩ አብሮ በሚኖሩ ህዝቦች መካከል እንደዚሁ የጥላቻን ስጋት በመፍጠሩ ፖለቲከኞቹም እንደዚሁ ደግሞ ለራሳቸው ህዝቡን ወደ መከፋፈል አይነት ነገር በመገፋፋት ለራሳቸው የዘረፋን የተለያዩ ነገሮችን በመፍጠራቸው የወያኔ ህገ መንግስት ወይም ደግሞ የዚህ ኤትኒክ ቤዝ የሆነው ፌዴራሊዝም ኢትዮጵያ ውስጥ አንድ ትልቅ የችግር ምንጭ ሆኖ ቆይቷል። እንግዲህ ቀደም ሲል ባየናቸው አሁንም ያለው ሁኔታ እንደምናይበት ሳለ በተለያዩ አካባቢዎች የተለያዩ አገሮች የተለያዩ አካባቢ ተወላጆች የአማራ ተወላጆች በተለያዩ ቦታ ላይ ሲፈናቀሉ ሲሰደዱ ሲጨፈጨፉ የነበሩበት ዋና መሰረታዊ ነገር ይሄ ወያኔ የፈጠረው የቋንቋ መሰረት ያደረገው ፌደራሊዝም ነው። በአንድ አካባቢ ያሉ ተወላጆች የሌሎቹን ተወላጆች ከዚህ ፊት በፍቅርና ተስማምተው አብረው ይኖሩ የነበሩትን የኔን ሪሶርስ ወይ የኔን አክሊል ላይ ያለውን ሀብት ይሻሙኛል እኔ አካባቢ ያለውን ነገር ችግር ይፈጥራሉ የሚል የፖለቲካ ስጋት እየተሰራጨ ከአካባቢያችሁ ውጡ ንብረታችሁን ዘርፋለን እንደዚህ አይነት ነገር እየተደረገ የተለያየ ጨፍጨፋ እየተካሄደ ስታሁን ያለንበት ደረጃ ላይ ደርሰናል። እንግዲህ አሁንም ደግሜ በእኔ እምነት የዚህ ሁሉ ግጭቶች መፍትሄ ወያኔና ወያኔ ሰራሽ የሆነው የደደቢቱ ሰነድ የፖለቲካ ሰነድ ወይም ደግሞ በኋላ ህገ መንግስት ተብሎ የጸደቀው ሰነድ ነው። ስለዚህ እኔ የምገምተው አሁን ያለንበት ሁኔታንም ስናይ ምናልባት አብዛኞቻችንን ለሀገር የሚቆረቆሩ ኢትዮጵያውያኖችን አስንቅቶ ያለው ሁኔታ ዝም ብሎ ከአንድ የተፈጠረ ነገር ሳይሆን ውስጥ ለውስጥ ወያኔ ሰራ የቆየው የዚሁ የወያኔ የተንኮል ፖለቲካ ምንጭ ነው።
እዚህ ጋር እንደው አንድ ነገር መሀል ለማስገባት ነው። አንተ ያነሳው ነገር አለ ወያኔ ይሄ የመሰረተው በዘር ላይ ወይም በጎሳ ላይ የተመሰረተው ፌደራሊዝሙ ከፍተኛ ችግር ማምጣቱ ፌል ማድረጉም ብዙዎች ያምናሉ። በእነሱም ራሳቸው ይሄን አሁን ብዙ ነገር ከቁጥጥራቸው ውጪ እየወጣ ነው። ይሁንና አሁን ባለው የኢትዮጵያ ፖለቲካ ይሄ ከአንድነት ጎራው ይልቅ በአብዛኛው አሁን ባለው ሁኔታ በዘር ላይ የተደራጁ ወይም በጎሳ የተደራጁ ኃይሎች ወይም የፖለቲካ ስብስብ የበላይነት እንዳለው ነው የሚነገረው። ምንም እንኳን ያ የተበላሸ መሆኑ ቢታወቅም የአንድነት ኃይሉ እንትን እያለ የመነመነ በብሔር የመደራጀቱ ነገር እየሰፋ መምጣቱ ይነገራል። ያንንም ጎጂነቱም እየታወቀም ቢሆን ማለት ነው። ምናልባት ይሄ ነገር እንደተሳካላቸው አይቆጠር ይሆን?
እንግዲህ ከመነሻ ጀምሮ እየተናገርኩት ያለሁት አሁን አንተ ባልከው አይነት መንገድ የዘር ላይ መሰረት ያደረገ የፖለቲካ አስተሳሰብና የፖለቲካ ጥቅጣ የፖለቲካ አደረጃጀት እንዲኖር ነው ያኔ እየሰራ የቆየው። ያ በተወሰነ ደረጃ በዚህ በመንግስት መዋቅሮች አካባቢ ወይ ደግሞ የመንግስት ስልጣን አካባቢ ላይ ራስ ፋፍቱና ደልቡ የተቀመጠበት ሁኔታ ነው ያለው። ወደ ህዝብ ግን ስንመጣ እኔ የተለየ ነገር ያለ ነው የሚመስለኝ። ህዝቡ ውስጥ እንገባ ሪሊ ወያኔ ባሰበው አይነት መንገድ ህዝቡ ተቀብሎት ለስበርስ ግጭት ራሱን ያዘጋጀበት ሁኔታ ወር የወያኔ አካሄድ ህዝቡ ሰርጾ ህዝቡ ለስበርስ ግጭት ወር ለጥፋት ሊደረግ ይችላል የሚለው ሁኔታ ብዙ ያለ አይመስለኝም። on the ground በፖለቲካ መዋቅር ደረጃ እና ግን የፖለቲካ ስልጣን ላይ ባሉት ስትራክቸሮች ምንም የሚያታይ ነገር አይደለም። ይሄ ነገር ግን ምንድነው አሁን ወዳለንበት ነገር ስንመጣ ምናየው ራሱ የቻለ ነገር አለው። አሁን ያለንበት ነገርን ስንመለከት ቀደም ሲሉ እየተሰሩ ያሉት ነገሮች ጎልተው ወጥተው የምናይበት ምክንያት እኔ የምረዳው ሁለት ነገሮች በራሳቸው ግዜ የራሳቸውን ተፈጥሯዊ ሂደት ተጠብቀው በማደጋቸው ነው ብዬ ነው የማስበው። አንዱ በአገር ውስጥ እየተከታተለ ያለው የህዝባዊ እንቢተኝነቱ ማይል፣ በሁለተኛ ደረጃ ደግሞ የአገዛዝ ስርዓቱ መዳከም። የአገዛዝ ስርዓቱ በውስጡ ከፍተኛ ችግር ውስጥ ነው ያለው። በአገዛዝ ስርዓቱን በአጃቢነት አባው ሲያግዙ የነበሩት የተለያዩ የሰፈሮችን ሙክላ ለዲሙ ፖለቲካ ቡድኖችም ከአገዛዝ ስርዓቱ ወይም ደግሞ ከወያኔ እያፈነገጡ ያሉበት ይመስል ሁኔታ ነው ያለው። እነዚህ ነገሮች ናቸው አሁን ያለው ሁኔታ ወደ አልተፈለገ ነገር ሊያመጣ ይችላል ተብሎ ስጋት እየፈጠረ ያለ ይመስላል። እሱ በጣም ተማሯል። በተለያየ አካባቢ ላይ ከዚህፍት የነበሩ የተለያዩ የፖለቲካ ጥያቄዎችን ከማንሳት አልፎ ዋናውና መሰረታዊ የሆነውን የለውጥ ጥያቄ እያነሳን ያለው ወያኔን አንፈልግም ወያኔ አንገዛም የስርዓት ለውጥ ያስፈልገናል እያለን ያለው ይሄ የህዝቡ ያመጽ እንቅስቃሴ የህዝቡ የብተኝነት እንቅስቃሴ የድገት ደረጃ ነው። እሱን ተከትሎ ግን ወያኔ ራሱ በመሐከል ያለው አመራር ቀደም ሲል በነበረበት ደረጃ ላይ አይደለም ያለው። እርስ በርስ ያለመግባባት የመከፋፈል ስሜቶች ፈጥሯል። አዝ ሴም ታይም ደግሞ አጃቢ ሆነው ይሰሩ የነበሩ የፖለቲካ ቡድኖች አብዛኞቹ በነበረው አወቃቀር የዚህ ጎሳ አደረጃጀቶች ያሉ ናቸው የእንቢተኝነት ስሜት እያሳዩ ያሉበት ሁኔታ አለ። እና ከነዚህ ውስጥ የሚወጡ አንዳንድ ነገሮች ለምሳሌ አሁን በኦሮሚያ አካባቢ ላይ የምናያቸው ነገሮች ሪሊ ወደ ውስጥ ገብተን ስናየው የህዝባዊ እንቢተኝነቱ እንዳለ ሆኖ ከዚህ ፊት ተደጋጋሚ የምናየው ሆኖ አሁን ግን የውጪ ወይም ደግሞ ከስርዓቱ አራጋጆች አካባቢ ላይ ድጋፍ ያለው አይነት ይመስላል። እነዚህ ነገሮች በመኖራቸው ወደ መጨረሻው ወያኔ ወደሚያስበው የህዝብና ህዝብ ግጭት ይልቅ እኔ ህዝብና ህዝብ ተቀራርቦ ምናልባትም ወያኔን መጨረሻ የስልጣን ጊዜ የሚያደርግበት ነገር እየመጣ ያለ ይመስልበት ሁኔታ አለ። ይሄ ግን በራሱ ዝም ብሎ የሚተው ነገር አይደለም። አብረው ይሰሩ የሚችሉ ወይ ደግሞ መፍትሄ ተብሎ ሊቀመጡ የሚችሉ የተለያዩ ነገሮች አሉ ይመስለኛል።
ወደ መፍትሄዎች
ጋር ስመጣ ምናልባት ተቆም ላደርግ
ሞክራለሁ። እኔም አሁን ማነሳው ከሰዓትም አንጻር ምን መደረግ አለበት እንደ መፍትሄ ምን ቢደረግ ነው የሚሻለው? ህዝባዊ ንቅናቄው እየበረታ ሄዷል። ይሄንን በአግባቡ ተጠቅሞ አግባብ ያለው ለውጥ በማድረግ ምን መደረግ አለበት? በሁለተኛ ደግሞ አሁን ወያኔም ስልጣኑን ለማራዘም እንደምናየው በሳምንት ውስጥ እንደሰማን ከፍተኛ የብሔሮችን እልቂት እንዲደርስ ያደረገ ከበስተጀርባ ሆኖ የተጫወተ ነው ያለው። ህብረተሰቡ ከፍተኛ ዋጋ እየከፈለበት ነው ያለው። እነዚህ ነገሮች በማስቆም በማጋለጥም በውጭም ያለው ማህበረሰብ ሚኖረው ሚና ጠቅልላ አርገ በዚሁን ተሰነባበት
ወካውስ ግራንዶ። እንግዲህ በተደጋጋሚ ሲባል የነበረ አንድ ነገር አለ። የዚህ በአገር ውስጥ ያሉ ወጭም ያሉ የተለያዩ የፖለቲካ ቡድኖች አብሮ የመስራት ጉዳይ እሱ ከዚህ ውስጥ ከነበረው በተለየ አይነት መንገድ አሁን ላይ መጠናከር ያለበት ይመስለኛል። በአገር ውስጥም በውጭም ያሉ የፖለቲካ ቡድን አመራሮችና ደጋፊዎች ለደጋፊዎቻቸው በተቻለ መንገድ የትብብር መንፈስ የአንድነት መንፈስ መስበክ መቻል አለባቸው ብዬ አስባለሁ። ህዝብና ህዝብን አሁን ከሚፈራው ነገር ያደስ ይችላል ተብሎ ከሚጠበቁ አንዳንድ የተስካሳ ኦር ተገቢ ያልሆኑ ነገሮች እንዲቆጠቡ ከማስተማር ጭምር እና የተለያዩ የፖለቲካ ፖርቶች እና አመራሮች አባላቶች የሚሰሩት ስራ አንድ ትልቅ ለሚመጣው ጥሩ ነገር ኮንትሪቢዩት የሚያደርግ ይመስለኛል። ሌላው በወያኔ ውስጥ ያሉ ከወያኔ በተባባሪነት አብረው ይሰሩ የነበሩ ወይም ደግሞ እየሰሩም ያሉ አትሊስት እንወክለዋለን የሚሉትን ህዝብን በማስቀደም ህዝባቸው ላይ ያለው ሰቆቃ፣ ህዝባቸው ውስጥ ያለው ጭፍጨፋ እንዲቆም የራሳቸውን ሚና የራሳቸውን አስተዋጽኦ ማድረግ አለባቸው ብዬ አስባለሁ። ሁላችሁም እንደምታውቁት ምንም የሚያጠያይቅ አይደለም። አማራ ላይ ለሚፈጠረው ችግር ለአማራ ህዝብ እልቂት ከህወሓት ባልተናነሰ ሁኔታ ከአማራ እንወክላለን የሚሉት ብአዴን ኦር ሌሎችም ወገኖች ከወያኔ ጋር የሚሰሩት የሞራልም የህግም ተጠያቂነት አለባቸው። ከዛ ለመዳን ህዝባቸውንም ለማዳን ጭምር የራሳቸውን ሚና የለውጥ ሁኔታ እንዲመቻች ህዝብ ላይ የሚደረገው ጭፍጨፋ እንዲቆም አስተዋጽኦ ማድረግ አለባቸው ብዬ አስባለሁ። ይሄ ወደፊት የምንጠብቀውን የመሰረታዊ የሆነውን የስርዓት ለውጥ ወይም ደግሞ በህዝቦች ላይ የተማከለ ዲሞክራሲያዊ ስርዓት ለመስረት ከምናደርገው ትግል ጎን ለጎን እነዚህም ወገኖች የሚኖራቸውን ኮንትሪቢሽን ነው። ሌላው በጠመንጃና በዚህ በተለያዩ በጣም በተጠናከረ የአፈና ተቋም ያለን አንድ ብሪተኛ ኃይል እዛው ብሪተኝነት የራሱ ኃይል ቢኖረውም ለብቻው ግን ይህን ኃይል ተገዳድሮ አስቀንጥሮ ለመጣል ይችላል ብሎ መደምደም የሚቻል አይመስለኝም። ሶ እኔ በዚህ ረገድ በተለያየ አይነት መንገድ ወያኔ ለመጣል በተለይ ደግሞ በህዝባዊ አመጽ በትጥቅ ወያኔ ለመጣል እየሰሩ ያሉ ወገኖችን ሁላችንም መደገፍ መቻል አለብን ብዬ አስባለሁ። የእርስ በርስ ግጭት አላስፈላጊ ነገር ሊያመጣ ይችላል ብለን የምንፈራ ከሆነ ይሄ እንዳይፈጠር ፕላስ ስርዓቱ ላይ ያለው አገዛዝ ስርዓት በመጨረሻው ሰዓት ላይ የተለያዩ ነገሮችን ያመጣል ብለን ብዙዎቻችን ስለምንሰጋ ያም እንዳይከሰት በዚህ በኃይል ወያኔን ለማስወገድ እየሰሩ ያሉት እየተንቀሳቀሱ ያሉ ወገኖችን ማገዝ ያስፈልጋል ብዬ አስባለሁ። ሌላው በዓለም አቀፍ ማህበረሰብ ዘንድ ያለው ሁኔታን መለወጥ የሚያስችል ስራ መስራት ያስፈልገናል። በዲፕሎማሲው ረገድ በውጭ ያለን በተለይ ከፍተኛ የሆኑ ርብርቦች ማድረግ መቻል አለብን። በዲሞክራሲ ባኒ በዲፕሎማሲ ስራ ላይ ያው ሁላችሁ እንደምታውቁት አንዳንድ ኃያላን መንግስታት የነጻነት ትግል የሚያደርጉ ወገኖችን ወይም ደግሞ ነጻነት ትግሉን ለመድፈቅ የተለያዩ አይነት ሙከራዎችን እያደረጉ የነበረበት ሁኔታ ነው ያለው። በእርግጥ እነሱ ሁል ጊዜ አቅምና ኃይል ያለው ሳይድ ያደርጋሉ። እናም ያንን ነገር ለማግኘት የምንሰራው ስራ እንዳለ ሆኖ የተጠናከረ ዲፕሎማሲያዊ ስራ ላይ እንደዚህ ትኩረት ማድረግ ያለብን ይመስለኛል። በመጨረሻ ግን እንደውም ሁሉም ሰው መዘናጋት የለበትም ብዬ የማስበው ይሄ አገዛዝ ስርዓት የኔ ስርዓት ለእኔ እንደ እባብ ነው የምቆጥረው። እባብ አንድ አንገቱን ቆርጠው አናቱን ፈርክሰ ካልጣልከው በስተቀር አፈር ልሶ የመነሳት ብቃትና ተፈጥሯዊ ባህሪ ያለው ወያኔን ወገቡ እንደፈለክ ብታነክተው፣ ጭራው ላይ ብትቆርጠው፣ እንደፈለክ ብታደርገው በቂ አይደለም። አናቱን ማፍረስ መቻል አለብን። ይሄ ደግሞ ዋናውና የስርዓቱ ትልቅ የጥፋት ኃይል ነው ያለው ማን እንደሆነ ሁሉም የመሰለ ክፍል ያውቃልና እዛ ላይ ርብርቦች አድርገን ወያኔ ላይ እንደናለም ጥርሽ ያምስናበት ነገር ላይ ሁላችንም መስራት አለብን ብዬ አስባለሁ። እነዚህ እንግዲህ በኔ በግሌ ያሉኝ የመፍትሄ ሐሳቦችና አጠቃላይ አመለካከት ነው።
እግዚአብሔር እናመሰግናለን። እኛም እንግዲህ በሌላም ጊዜ በሚኖር ሁኔታ ከፍሉ ተስፋለኝ። መልካም ሁሉ
በጣም አመሰግናለሁ። መልካም ሁሉ
ችን እንግዲህ ፕሮግራማችን እንደቀጠለ ነው። ከደቂቃዎች በኋላ የበረከት ፕሮግራም ይቀርባል። ግን ከዛ በፊት ስቱዲዮ ያላችሁ አንድ ላይ አሁን በተነሳ ጉዳይ ላይ አድማጫችንን በሰጡት አስተያየት ላይ የግል መልከታችሁን እስቲ ተናገሩ ማለት የኢትዮጵያ ጉዳይ ያው እንኳን በደቂቃ አይደለም 24 ሰዓት ቢወራም እንትንም ይላል አይደለም ግን ያለው ሁኔታ አስከፊ ከመሆኑ አንፃር አሁን አድማጫችን ከተናገረው አንፃር እሱ እንደመፍትሄ ያስቀመጣቸው ነገሮች አሉ። በተለይ በውጭ ያለው ኢትዮጵያዊ ሚናንም ያስቀመጠው ነገር አለ።
በውጭ ያለው ሚና እኔ እንደኔ ሐሳብ ምንድነው ማለት ይሄ ያገር ጉዳይ የኔነት ስሜት ካልተሰማ ከባድ ነው። ይሄ ምናየው ፌስቡክ ላይ ምናየው ምን ሰማው ዜና እኔ ስላልነካኝ ምን አገባኝ አይነት ነገር ባናደርግ በምን ይሄን ነገር መቃወም እንችላለን? ለምሳሌ መሳሪያ መዘላን ይሄን ጦር መዘላን ይሄን እንችላለን። አንድ መንግስት ለመጣል ሁሌ መሳሪያ ምን ሰራዊት ያዘ ኃይል ብቻ ያስፈልገው ኢኮኖሚካሊ ካዳከመከው ኢኮኖሚካሊ መውደቅ ከቻለ ሌላው ደግሞ መሳሪያ ነሳው ኃይል መሳሪያ ከነሳ ይሁሉም ይራሱ እኔ የምችለውን አንድን ካደረገ አምችለውን ምን ላድርግኛ ውጭ ስላለ ምን ማድረግ አንችልም ሳይሆን ማድረግ ምን ይችላልቸው ብዙ ነገሮች አለ።
ፈር ከመምጣትም ባሻገር
እንደዛ እንግዲህ ያንን ነገር ብናደርግ ስርዓቱን ለመጠልቀድ ምህታችን እንደሰማችሁ ህዝብን ለቀቅ እንዳለችው ህዝብን ለማስለቀቅ ምናደርገው የትኛው ርብርብ እኔ ከኔ መጀመር አለበት ገንዘብ ልኮ ኢንቨስት ማድረጉ እንደዚህ አይነቶቹ ነገር ለምን የሚሞተው አሁን ቅጥላንትና ነው ያየሁት የልባቡር ላይ ሞቱ እናቶች ህጻናት ቅጠል ለብሰው የሰው ልጅ እንደዚህ ያለ ግፍ ደርሶበታል በቃ ይሄን ያህል ታሪካዊ ወርድ ደርሶብናል ያንን ነገር ማድረግ ምን ይችላል እኔና አንተ ነን እዚህ ያለነው ነው ይሄን ደግሞ ትኩረት ሰጥተው ሁሉም ሰው ምንድነው እኔ ማድረግ የሚገባኝ የሚለው እንደ ሀገር ከተሰማን ሀገራችን ነጻ ማውጣት እንችላለን። ሀገራችን ነጻ ልናወጣ ምን ይችላል ራሳችንን እንትናንም አይደለም አውሮፓንም አይደለም አሜሪካ ሀያላን ሀገሮችንም አይደለም ሀያላን ሀገሮች ነጻ ከወጣው ፍሪ ከሆነ ሰው ጋራ ፍሪ ከሆነች ሀገር ጋር መስራት ይፈልጋሉ ከኢኮኖሚ አንፃር
የኢንተረስት
ጉዳይ ነው።
አሁን ይሄ ቀደም ሲል አንድ አድማጫችን በስልክ መስመራችን ላይ እንደተናገሩት ጊዜው የአንድነት ጊዜ ነው ሁላችንም በአንድነት መስራት አለብን በሀገራዊ ጉዳይ ላይ ቢያንስ በሀገራዊ ጉዳይ ላይ አንድ አይነት አመለካከት ሊኖረን ይገባል። ያ ደግሞ አንድ አይነት አመለካከት ባለን ቁጥር ደግሞ ህዝባችንን ካላስፈላጊ እልቂት እንታደገዋለን። የህይወት ዋጋ እየከፈለ ነው ህዝቡ ያለው የህይወት ዋጋ እየከፈለ ያለ ህዝብ በሆነ ክልል ላይ ብቻ መሆን የለበትም። ሁሉም የኢትዮጵያ ህዝብ በአንድነት መቆም አለበት። አንድነት ደግሞ ምን ያህል ፓወር እንዳለው ከዚህ በፊት በ97 ምርጫ ላይ የተለያዩ የፖለቲካ ድርጅቶች ወደ አንድነት መጥተው ኢህአዲግን በምርጫ አንበረከኩ ነበር። ምንም እንኳን ውጤቱን ተከትሎ ገዢው ፓርቲ ባይቀበለውና እንትን ተግባራዊ ባያደርገውም ማለት ነው። እና አንድነት ምን ያህል ፓወር እንዳለው እና ሰባቱ ታሪክ ትልቅ ነው። እና አሁንም ያለው በየጎራ ተከፋፍሎ አንዱን ይሄ ግባት እየሆነን ነው። እኔ በእኔ አመለካከት ግባት እየሆነለት ነው ለገዢው ፓርቲ። ምክንያቱም የኛን እርስ በርስ አልመስማማት ይፈልጋል። መናቆር በብሔር መናቆር አንደኛው ብሔር አንደኛውን መስደብ መግደል ማባረር ከክልሉ እንደዚህ ያለ ነገሮችን ለሱ ድቤ ማራዘሚያ እሱ በጠመንጃ ተከቦ ያለ ነው በስራይ ተከቦ ያለ ነው። እና ምንም አይመስለው ለምን የነሱ መናቆር እሱ ስልጣኑ ላይ እንዲቆይ ነው የሚያደርገው። በቅርቡ እንግዲህ ጠቅላይ ሚኒስትራችን አቶ ኃይለ ማርያም ደስታለኝ በሶማሊያ ክልል የተደረገውን እንተን ሲናገሩ ኢትዮጵያ ጠቅላይ ሚኒስትር ማለት ነው ሶማሊያ ክልል ያለው የዘርግጭት አይደለም ብሎ አለ ተወካዮች ምክር ቤት የክራይ ሰብሳቢነት ነው። የክራይ ሰብሳቢነትን ማረጋጋጫው ደግሞ በአንድ ወር ውስጥ $2 ሚሊዮን ሚያስችልናል በሕገ ወጥ ዝውውር ዛካይ ባረግ ነው ድንገት ፈተሻ። እና ይሄንንም እንትን ያደረጉ ያሉት የበርግ የብሔር ግጭት እንዳለ አርገው የሚያደርጉት እነዚህ ክራይ ሰብሳቢዎች ናቸው እንጂ የብሔር ግጭት እዛ አካባቢ የለም እነሱ ያመጡት ነገር ነው።
ክራይ ሰብሳቢዎች ራሳቸው እኮ የብሔር ግጭት ዋና አባባሪዎች ናቸው።
አዎ ይሄንን ለተወካዮች ምክር ቤት ከገለጹት አንፃር ነው የምነግርሽ። እና ይሄን እርስ በርስ አለመስማማትን የሚያመጣው መንግስት ራሱ በሚልካቸው ሰዎች በሚተነኩሳቸው ሰዎች ይሄን እንዲተነኩሱ አድርጎ የሚልካቸው እና ተግባራዊ አድርገው የሚመለሱ ሰዎች ናቸው ብሔርን ከብሔር ያጋጩ ያሉት። እና እኛውን የብሔር ቁርሾአችንን ትተን በኢትዮጵያዊነት ወደ አንድነት መተን ነው ህዝባችንንም ራሳችንንም ማዳን ያለብን የሚል እምነት አለኝ። እና ቀደም ሲል ለሰጥ የሰጠው አስተያየት ገንቢ ነው ይያስባል።
ልክ ነው። ይሄ አስተያየት ደግሞ ምንድነው ሁሉም ድርሻ አለው ማለት ሁሉም አካል ማለት ነው። ለምሳሌ ሲቪክ ማህበራቶች ሊሆን ይችላል እኛ ውጭ ያለነው ኢትዮጵያን ሁሉም ሰው ይመለከታል። አሁን ባለው ሁኔታ በዚህ ሁኔታ ሀገሪቷ ከቀጠለች በጣም ብዙ ሰዎች ይሞታሉ፣ ብዙ የዘር ፍጅት ሊፈጠር ይችላል። ስለዚህ አሁን በዚህ ሰዓት ላይ ሁላችንም ማንንም ኢትዮጵያ የሆነ ሰው ላይ መለከተዋል እዚህ በዚህ ጉዳይ ምክንያቱም ሀገራችን አሁን በጣም ወደ ከፍተኛ አላስፈላጊ ደመፋሶስ ልትገባ ነው። ስለዚህ ሁላችንም መስራት አለብን። በገንዘባችንም ሊሆን ይችላል እንደተባለው የፖለቲካ ድርጅቶች ሁሉ በህብረት አሁን ይሄ የፖለቲካ ፖለቲካ ድርጅት ይሁን ሊሉነት ሊኖር ይችላል። ግን አሁን ሁሉም ለሀገር እስከሚሰራ ድረስ ሁሉም በአንድ ላይ ሀገሪቷን ለማዳን መስራት መቻል አለበት። ገንዘብ ብቻ ሳይሆን አንደኛ በሶሻል ሚዲያው ላይ በሚዲያው ራሱ ትልቅ ተጽዕኖ ማድረግ አለበት። የህዝቡን አንድነት ማለትም ይሄ ወያኔ ለ5 አመት የሰራውን ነገር ህዝቡን ማቴን ፕሮፓጋንዳ መሆኑን ማቴዝቡ ለብዙ አመታት ለሺ አመታት አብሮ የኖረ ህዝብ ነው። ከዚህ በፊት ተዋልዶ ተጋብቶ በህብረት የኖረሱ ነው። አሁን ህዝብ አሁን አንድ ላይ እንዲሆን ማቴ የፕሮፓጋንዳ ስራው በጣም ማቴ መሰራት መቻል አለበት። ሌላው ደግሞ ማለቴ ነው አንድ ያየሁት ነገር አንዱ አካል ሲነካ እኔ ጋር ካልመጣ ችግር የለውም የሚለው አስተሳሰብ ነው ትልቁ ችግር። እኔ ምን አገባኝ እኔ ያገባኛል እኔ ጋር እስኪመጣ ድረስ እሳት ጎረቤት ቤት ሲቃጠል አንተ ዝም ካልክ አንተ ጋር ማይመጣበት ምክንያት አይኖርም። ሁላችንም ነው እሳቱን የምናጠፋው። ልክ ይሄም እንደዛ ማለት ነው። የህብረት ዩኒቲ አንድነት የሚለው ነገር በጣም አስፈላጊ ነው። በአሁኑ ሰዓት የዘር ልዩነት የሃይማኖት ልዩነት ይሄ ልዩነቶቻችን እንደ አንድ እሴት ነው እንጂ እንደ አንድ ማለት መለያ አገራዊ ኢትዮጵያዊነት የሚለው ሁላችንም ያስማማናል። እና እንደዚህ ደግሞ በተለይ ደግሞ በአሁኑ ሰዓት ዘር ላይ በመሰረት አርገው ህዝብን የሚያጋጩ ደግሞ አንዳንድ የፖለቲካ ድርጅቶች አሉ። እነሱን ደግሞ መላልንላቸው ይገባል። ማለትም የእነሱን ውጤት ጭምር ነው በዚህ 25 ዓመቶች የተፈጠሩ በጣም አክራሪው ማለትም አሁን በዚህ ሰዓት ሚዲያ ላይ ባናነሳቸውም አሉ። እነዚህንም ሰዎች ተውልንላቸው ይገባል። ምክንያቱም ለወደፊቱ ሌላ አሁን ወያኔ ጥለን ደግሞ ሌላ ወያኔ የምናመጣበት ምክንያት አይኖርንም ብዬ አስባለሁ። እና ያለኝ አስተያየቴ ነው። አመሰግናለሁ።
እኔ ግን እዚህ ጋር ልጨምር የሚገባው በዚህ በአውሮፓና አሜሪካ ላይ የሚኖሩ የተቃዋሚ ፓርቲ ኤሊቶች ትልልቅ መሪዎች ነን የሚሉ ይሄ በቀደሙ አረም ነቀላ እሱ እንደ ህይወት መርህ ሊሆናቸው ይገባል። እነሱ እዚህ አንተ ኦሮሞና አንተ አማራነ ሲሉ እነዛ ግን የአማራ ውሃ የኔ ውሃ ነው፣ የአማራ ውሃ መኖር በአማራ ክልል ያለው የአባይ ተፋሰስ ውሃ መኖር የኔ የህልውና የጉዳይ ነው ብለው ከመጡ ይህን ካላሰበ እዚህም የተቀመጠው ኤሊት መሪ ነው ብዬ ትኩረትም ስምም ልሰጠው አይገባኝም። ስምም እንዲሰጣቸውም አልፈልግም።
በጣም ጥሩ። እንግዲህ ከዚህ ክላሲካል እናስከተልና ወደ ብሩክ ፕሮግራም እናልፋለን።
አይ ወደ ብሩክ ፕሮግራም ከመግባታችን በፊት ጥያቄ ነው አንድ የመድገም አለብን። ብዙ ሴቶች ብዙ ሰዎች እየተሳተፉ ስለሆነ ነው። ከአጼ ሚኒሊክ የግዛት ዘመን ከ1906 ከ1909 ዓመተ ምህረት ኢትዮጵያ ለ3 ዓመታት ያስተዳደሩት ማን ናቸው የሚለውን በስልክ ቁጥራችን 0819100 ላይ በመደወል ጥያቄው መመለስ ትችላላችሁ። አሁን ወደ ብሩክ መዝናኛ ፕሮግራም እንገባለን።
ሰላም ጤና ይስጥልኝ የተወደዳችሁ የኢትዮጵያ ድምጽ ሬዲዮ አድማጮች፣ እነሆ በሰዓቱ የውጭ ዋታ ፕሮግራም ተጀምሯል። የዛሬው የውጭ ዋታ ፕሮግራም ከበውቀቱ ስዩም እንቅልፍና እድሜ ከተሰኘ መጽሐፍ ላይ የተቀነጨበ አጭር መጣጥፍ ይዘንላችሁ ቀርበናል። ከፕሮግራሞቻችን ጋር አብራችሁን ቆዩ። አንድሮሜዳ ወደ መቃብር ኮረደች ከጥቂት ደቂቃዎች በኋላ የህይወት ታሪኳን ለማንበብ የተመረጠ ሰው ከፍ ወዳለ ቦታ ወጣ። ምን አነበበ? ቃል በቃል ለማስተዋወስ አልችልም። በደፈናው አንድሮሜዳ በአዲስ አበባ እንደተወለደች ዘፋኝ እንደነበረችና ግጭት ስለደረሰባት ወይንም እንቅልፍ ተጫጭኗት መኪና ስታሽከረክር በ27 ዓመቷ ከዚህች ዓለም በሞት እንደተለየች አንድ አንቀጽ አነበበ። የንሰ ሰማፊቴን በመዳፎቼ ቀብሬ አነባሁ። ያም ባለም ዲያለኝ አጎቴ ዛሬ 2 አመት ግድም ሞቷል። በጣር ላይ ያለ በጣም ያስጨነቀኝ ሐሳብ ሲሞት እንባ ከየት አመጣለሁ የሚል ነው። የሰፈራችን ሰዎች የዘመድን ፍቅር የሚለቁት በልጅም ባብዛት መሆኑን አውቃለሁ። ደግነቱ የፈራውት አልደረሰ። በቀብሩ ሰዓት ካፍ ያወረደ ፊቴ ረጠበ። የፊቴ እርጥበት ከሰማይም ጣከቅንድቤ እርግጠኛ የሆነ ሰው አልነበረ። አሁን ግን ያለ ልማዴ ፊቴን በመዳፎቼ ቀብሬ ያለቀስኩ። ያለቀስኩት እንድሮ ሜዳ ስለሞተች አይደለም። ያ ሰባት አመት ህይወቷ በአንድ ሽራፍ ያንቀጽ ሲደመደም ስለሰማው ነው። ይህን የጻፍኩት ከዚህ በመነሳት ይመስለኛል። እንድሮሜዳን አፈቅራት ነበር። ፍቅር ያዘኝ ከአንድ አንቀጽ የማይበልጥ ህይወት ታሪክ ካላት ሴት ጋር ነው ብሎ መቀበል ግን ከበደኝ። የተሸበበ ታሪኳ ማራኪ ቀለም እንዳለው ዣንጥላ ካልተዘረጋ እንደማያምር ገባኝ። ገድሏን ከአንድ አንቀጽ ወደ ብዙ ገጾች ላሳድገው ተነሳው። ሁላችንም በምንወዳቸው ሰዎች ክብደት ልክ እንመዘናለን። የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፍር ስንሰማ ይህ ስፍር የኛ መሆኑን እንረዳለን። ይሄኔ ሆድብሶን ፊታችንን በመዳፋችን ቀብረን እናለቅሳለን። እንድሮሜዳ ተቀበረች 3 ሳምንት ሆናት። እጣጣለሁ ከትላንት የተሻለ ስካር ፍለጋ ከቡና ቤት ወደ ቡና ቤት እዘላለሁ። ትላንት ምሽት ጠጥቼ አረግ በለበሰ የግንባ አጥር ስር በረጅሙ ስሸና፣ በዚህ ድሜ አጥር ስር ስትሸና ትንሽ አታፍርም የሚል ከራራ ድምፅ ከጨለማው መሃል ተወረወረብኝ። አጥሩ ስር መሽናቴ ጠቀመኝ። ከልደት ቀኔ በፊት እድሜን የሚያሳስብ ሰው ላከብኝ። አንድ ኢትዮጵያዊ ሊኖርበት ከተፈቀደለት አማካኝ እድሜ ክልል ላይ የደረስኩ ይመስለኛል። ይህን ያህል ዘመን ኖሬ ይህን ያህል ዘመን ጥሬ ቤቴን ኪሴን ልቤን ስፈትሽ ነበር የሚል ቃል በስተቀር ምንም ጥሪት እንደሌለኝ አወቅኩ። ነበር የሚለው ቃል የተረፈው ሰው ከተራኪ በቀር ምንም ሊሆን አይችልም። የታሪክ የሚከናወነው በአዲስ አበባ ውስጥ ስለሆነ የመኪና አደጋ ጭብጥ ቢኖረው አይገርም። አዲስ አበባ ውስጥ የመኪና አደጋ ያልታየበት ዘመን ካለ ከሚኒሊክ በፊት የነበረው ጊዜ ነው። ምክንያቱም ያን ጊዜ መኪና ወደ አገሪቱ ገና አልገባም። አያላን አገሮች በአፍሪካ የሚያቀብሉትን የጦር መሳሪያ ቁጥር ይቀንሱ፣ በተለይ ታክሲንና ታንክን። ባለፈው በመዲናይቱ በተካሄደው የመንግስት ተቋሚዎች አመጽ ምክንያት ታክሲዎች 3 ቀን ስራ ቆሙ። አዲስ አበባ 3 ቀን ሙሉ ከትራፊክ አደጋ ተገላገለች። ከለማኝ ቡትቷም ገላ የተረፈው የሸገር አስፋልት ላይ እንደ ጠጠር የተበታተነ የመስታወት ስብርባሪ እዚህም እዚያም ይታያል። አዲስ አበባ ውስጥ በሰላምም ሆነ በቀውጢ ቀን የሚያከብር ስራ ካለ መስታወት ጠጋኝነት ነው። እንድሮሜዳ በመኪና ወደ ቤት እየሸኘች ነበር። ትዝታ ኳላ ወንበሮች ባንዱ ተቀምጫለሁ። ትንሽ ከሄድም በኋላ መኪናዋ ዝግዝግ ወዝወዝ ስትጀምር እንድሮሜዳ ብዬ መጮ። ከጥቂት ሰዓታት በኋላ ሆስፒታል አልጋ ላይ ተገኘ። ለምን ታረፈ? ከሆስፒታል ከወጣው በኋላ እንኳን ይህን ጥያቄ እንደዛርስ ሰፍሮብኝ ነበር። መጪው ጊዜ እንደታከምኩበት ሆስፒታል ግድግዳ አንዳች ማራኪ ምስል ያልተፈቀለበት ሆኖ ታየ። እንድሮሜዳ መኪና ተጠራማምሶ ከቆመበት ቦታ የሚቀጥል የእድሜ ጎዳና ልታያል። ራሴን እንደምገድል በጣም እርግጠኛ ሆንኩ። ከዚያ በፊት ግን አንድ የመጨረሻ ነገር ማድረግ ነበረብኝ። የእንድሮሜዳን ታሪክ ከአንድ አንቀጽ ወደ ብዙ ገጾች ማስረዘም ነበረብኝ። ለመሆኑ የመተረክ ስጦታ አለኝ? እኔም እንጃ። እርግጠኛ ለመሆን ሞክሬ ማየት ፈለግኩ። ባልቋጠርኳቸው የአበሻ ሌሊቶች ውስጥ 2 አጫጭር ታሪኮች ተረከቡ። የመጀመሪያውን ማየትና መጋረድ የሚል ርዕስ ሰጠሁት። ቀጣዩን መቅረብና መራቅ ብዬ ሰየምሁት። እኚህን ታሪኮች ለራሴ ሳነባቸው ደስ አለኝ። እንዲህ አለ ያተራረክ መልአክ አለኝ የአንድሮሜዳን ታሪክ መጻፍ ይችላልው አልኩኝ። ጽፌስ ጨርስ ምን ይቀራኛል? ራሴን ማጥፋት። መተረክ ችሎታዬ በመተማመን ሲጀምር ራሴን ለማጥፋት ያለኝን ድፍረት መጠራጠር ጀመርኩ። ምን ነካኝ? ከመኪና አደጋ ከተረፍኩ በኋላ የድሮ አይደለሁም። ከሆስፒታል አልጋ ላይ የተነሳሁት እንደ ሄርሞይፍሩድ ሆኜ ነው። ከፊል ገላይ ንጉሥ ሻርያር ነው፣ ከፊሉ ሻርዛድ። ለማንኛውም አሁን ስለ አንድሮሜዳ አልተርክ። አንድ ቀን እሷ በደረቷ ፍራሽ ላይ ተኝታ፣ እኔ ከፊት ለፊቷ እግሮቼን ፒራሚደኛ አመሳቅዬ አጠገቧ ተቀምጬ ስለ ዘፈን እናወራለን። የእኛ ሰው መስማት እንጂ ማዳመጥ ገና አልጀመረም። ስለዚህ ነው ዘፈኔን ማጣጣም ያቃተው አለችኝ። የእኛ ሰው ያለችው የዘፈን ክር መግዛት የማይችለውን የአዲስ አበባ ነዋሪ ነው። እስከዚህ ድረስ በራሷ እንደምትመካ ያደረጋት አባቷ ይመስለኛል። በልጅነቷ ስታንጎራጉር ሰማትና በምድር ላይ እንዳንቺ ያለ የአማረ ድምፅ ተሰምቶ አይታወቅም አላት። በምድር ላይ ያሉትን ድምጾች ሁሉ ሰምቶ የሚያውቅ ይመስል በአባቷ ትምክህት ምክንያት አማልክት ተቆጡ መሰል ተከታታይ ቅጣት ላከባት። በሁለት ዓመታት ውስጥ ሁለት አልበሞችና አከታትላ አሳትማለች። ግን አንድም በወቁ ሳይደመጥለት ቀረ። ተስፋ አልቆረጠች፣ ቀኗን ጠበቀች። አባቴ ጉረኛ አልነበረም አለች በሌላ ቀን፣ ግን ደግሞ ትሁትም አይደል። ለዚህ ይመስለኛል በጣም የምወደው አንገቴን እንዳልደፋ ያስተማረኝ እሱ ነው። ሰው እጅግ ትሁት የሚሆነው በሬ የሚያቀረቅረው ሊወጋ ሲያስብ ነው ይል ነበር። የትህትናም ሆነ የጉራ ዓላማ አንድ እንደሚያመሳስላቸው ነገርኳል። የሁለቱም ዓላማ የበላይነት ነው። ልዩነቱ ጉረኛው የበላይነትን ተንጠራርቶ ይሸመጥጣታል፣ ትሁቱ አጎንብሶ ይለቅማታል። የተገናኘነው እሷ ሶስተኛ አልበሟን ለመስራት የዝግጅት ላይ እያለች ነው። እኔ በአዲስ አበባ አመፅ ምክንያት የጋዜጠኝነት ስራዬን ስላጣሁ ምንም ይሁን ምን ስራ በምንፈልግበት ወቅት ነው። ግጥም የጀመርኩት በልጅነቴ ነው። በልጅነቴ ከቁርባን መልስ እስከ አፍንጫ የተከናንቤ ወደ ቤቴ ስንደረደር የወዲያ ማዶ ሰፈር ልጆች ድንገት እንደ ጉም ከበቡ። ከቁርባን የተረፈ መክፈልት ሊጠይቁኝ ነው ብዬ ሳስብ እንካሰላንቲያ አልገጠምህን አሉ። እንካሰላንቲያ አለኝ ቤት የሚመታ ስድብ እንደ አቡነ ዘሰማያት በቃሉ ሲያጠና የሚውል ድምፀ ሰላላ ልጅ። ጨጨ ብዬ ልቀር ፈልጌ ነበር፣ ግን በእኔ መሰደብ ለመዝናናት የጎመዡ ጓደኞቹ ጨጭ ብል ሲጦም የዋለ ሆዴ ላይ እንደሚረግጡኝ ስላወቅ በምንቲ አልኩት። ባንበጣ ምን አለ ባንበጣ ካልኩ በኋላ በጣ የሚጠናቀቅ ስድብ ምን ሊሆን እንደሚችል በሀሳቤ ስመረምር አይን አውጣ ፈንጣጣ የሚሉ ስለመጡልኝ ለእኚህ ስድቦች ጫንቃዬን አሰናድጄ ስጠብቅ ድምፀ ሰላላው ልጅ ያልጠበቅኩትን ግዙፍ የብልግና ስድብ አወረደብኝ። መጋኛ እንደመታው ሰው ሁለመናዬ ተጓጓረ። ውጫጭ ጓደኞቹ እንደ ደጋን እየተቀለበሱ ሳቁብኝ። ቤቴ ገብቼ እናቴ የነገረችኝን የሰማዕቱ እስጢፋኖስን ታሪክ በማሰብ ልጽናና ሞከርኩ። ግን አይሁድ በሰማዕቱ ላይ ካዘኑበት ኮረት ይልቅ የዚያ ማዶ ሰፈር ልጆች ስድብ የሚያሞኑ አገኘሁት። የሰማዕቱን ገደል ትቼ ቤቴ የሚመታ ስድብ ሳሰላስ አደርኩ። አነጋግ ላይ ብድሬን ለመመለስ ወዲያ ማዶ ሰፈር ሄድኩ። ፍልስፍና እድሜ
እንደምን አርፍዳችኋል አድማጮቻችን። ከረፋዱ 11 ሰዓት ከ6 ደቂቃ ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮን የተመሰረተበትን 7ኛ ዓመት ለማክበርና እንዲሁም ኢሳትን ለማጠናከር የሚውል ዝግጅት ትናንት እዚህ በስቶኮልም በሚገኘው ሃሉንዳ ፎልኬትስ ተከናውኗል። በርካታ ኢትዮጵያውያን በተገኙበት በዚህ ዝግጅት ላይ ጋዜጠኛ ፋሲሌ ኒያለም ከአምስተርዳም ስቱዲዮ በእንግድነት ተገኝቷል። በአሉ በሃይማኖት አባቶች ቡራኬ ተጀመረ ሲሆን በማስከተልም የኢሳት ስዊድን ሰብሳቢ መቤት ፋንታሁን በኢሳት ዙሪያ ማብራሪያ ከሰጠች በኋላ የለቱ የክብር እንግዳ ጋዜጠኛ ፋሲሌ ኒያለም ስለ ኢሳት የሰባት አመት ጉዞ ሰፊ ማብራሪያ ሰጥቷል። በማስከተልም የቀድሞ የአዲስ ነገር ጋዜጠኛ መስፍን ነጋሽ ኢሳት በመኖሩ ያስገኛቸውን ጥቅሞችና ኢሳት ማድረግ ይገባዋል ባላቸው ነጥቦች ላይ ማብራሪያ ሰጥቷል። ወለላይና ማራኪ በበኩላቸው ዝውን ያሳተፈ ግጥም ሲያቀርቡ በየፕሮግራሙ መሃልም የባህል ቡድን አዝናኝ ጣመ ዜማዎችን አስተምቷል። በማስከተል በተካሄደው ጨረታ ፕሮግራም ላይ የፕሮፌሰር መራራ ጉዲና የወጣቱ ፖለቲከኛ አንዷለም አራጌ ጋዜጠኛ እስክንድር ነጋ ፎቶ ለጨረታ ያቀረበ ሲሆን በስተመጨረሻም የኢትዮጵያ ስደተኞች ማህበር እና የኢትዮጵያ ኮሚኒቲ በጋራ በመሆን የጨረታ አሸናፊ ሆነዋል። ምሽቱን በዘለቀ የሙዚቃ ፕሮግራም ድምጻዊት ማህሌት ደመረ ታዳሚው ስታስደስት ካመሸች በኋላ የፕሮግራሙ ፍጻሜ ሆኗል። በኦሮሚያ የተቀጣጠለው ዝባዩ አመስ ቀጥሎ ተካይዶ ባምቦ በርካታ ሰዎች ተገደሉ። ያምቦ ከተማ ኮሙኒኬሽን ኃላፊ አቶ ጋዲስ አደሳለኝ ለጀርመን ድምጽ ሬዲዮ አማርኛ አገልግሎት እንደተናገሩት በአጋዚ ኃይል የተገደሉት ሰዎች ቁጥር 10 ነው ብለዋል። ስኳር ጭነው ከከተማዋ ሊወጡ የደበሩ ተሳቢ ተሽከርካሪዎችን ያገተውና ያስቀረው ያምቦ ከተማ ነዋሪ ጠዋት ሲነሳ የተጠበቀው ስካፍንጫው ተጠቀ የህወሓት ሰራዊት ነበር። ከማክሰኞ ጀምሮ የተነሳውን ዝባዩ ተቃውሞ የሰራዊት ኃይል ከሌላ ቦታ በመምጣት ለማስቆምና ስኳሩን ለማስለቀቅ የተሰማራው የበከላካና የፌደራል ፖሊስ ኃይል ካምቦ ከተማ ህዝብ የጠበቀውን አንካራ መላሽ ነበር። መንገዶችን በተቃጠሉ ጎማዎችና በግዙፍ የዛፍ ግንዶች በመዝጋት የሰራዊቱን ግስጋሴ መክታት ተችሎ ነበር። ይሁንና ኃይሉን አሰባስቦና የተዘጋዱ መንገዶችን በግሬደር እየጠረገ የመጣው የህወሓት ሰራዊት አምቦ ድረስ ከህዝብ ላይ በቀጥታ መተኮስ መጀመሩን ያካባቢው ነዋሪዎች ገልጸዋል። 6 ሰዎች ወዲያውኑ ሲገደሉ 5 ሰዎች መቁሰላቸውን ነዋሪዎች ሲናገሩ ባምቦ ከተማ የኮሙኒኬሽን ኃላፊ ደግሞ የተገደሉ ሰዎች 10 መሆናቸውን ለጀርመን ድምጽ ሬዲዮ ሲናገሩ ገዳዮቹም የአጋዚ ወታደሮች ናቸው ብለዋል። አምቦም የጦር አውድማ መስላ መከረማም ተዘግቧል። ጉንደር ግንጭና ያምቦ ዙሪያ መንደሮች ያዳረሰው ተቃውሞ መነሻ ተጭኖ ሊወጣ የነበረው ስኳር ቢሆንም ህዝቡን ያነቃነቀ ጉዳይ የከረመ ብሶትና አጠቃላይ ምሬት መሆኑም ተዘግቧል። በሌላ ዜና በግንጪ በአጋዚ ወታደሮች ላይ ጥቃት መፈጸሙ ተነግሯል። በጥቃቱ 2 የአጋዚ ወታደሮችም መገደላቸው ተዘግቧል። ያምቦ ግድያ በተለያዩ ኦሮሚያ ክልሎች አዳዲስ ተቃውሞ ሲቀሰቅስ ባምቦ የተገደሉት ሰዎችም የቀብር ስነ ስርዓት ተፈጽመዋል። በኢሉባቡር ጎሮ የውሃት አባል በሆኑ 2 ግለሰቦች መኖሪያ ቤትም የጦር መሳሪያ መገኘቱን መረጃዎች አመልክተዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ የኦፌኮ የውጭ ድጋፍ ኮሚቴ ባወጣው መግለጫ የህወሓት መንግስት የመጨረሻ ሰዓቱን ህዝብን ከህዝብ ከማጋጨት እንዲቆጠብ ጠይቋል። ግንጪ ታሪካዊ የሆነውን የኦሮሞ ህዝብ ሚተኝነት የጀመረች ከተማ መሆኗም ሲዘገብ ከሚተኝነቱ አብዮት ጋር ስሟም እየተጠቀሰ ነው። ሰሞኑን ነዳጅ ማደያ ፊት ለፊት በነበሩ የአጋዚ ወታደሮች ላይ በተወሰደው እርምጃ 2 ወዲያው መገደላቸው ተዘግቧል። ከተገደሉት ሌላ 2 የአጋዚ ወታደሮችን ቆስለው ወደ ህክምና ቦታ መወሰዳቸው ተዘግቧል። ጥቃቱ በቦምብ እንደተፈጸመ መረጃዎች የሚያመለክቱ ሲሆን አካባቢው ወዲያውኑ በፌደራል ፖሊስ መወረሩም ተዘግቧል። ካምቦ 37 ኪሎ ሜትር ርቀት ላይ በመተገኘው ግንጪ ሰሞኑን መንገድ በመዝጋት የተጀመረው ተቃውሞ ለማስቆም በገባው የአጋዚ ኃይል ላይ ጥቃት የፈጸመው አካል ማንነት አልታወቀም። ይህን ተከትሎም ተጨማሪ የመንግስት ኃይል ወደ ግንጪ መግባቱም ተዘግቧል። በቤንሻንጉል ክልል በሚኖሩ የአማራ ተወላጆች ላይ ጥቃት መፈጸሙ ተዘገበ። በቤንሻንጉል ጉሙዝ በሚኖሩ የአማራ ተወላጆች ላይ ጥቃት መፈጸሙ ሲገለጽ ጥቃቱ በክልሉ ልዩ ኃይል ፖሊስ እገዛ የተፈጸመ መሆኑም ተዘግቧል። እስካሁን ባለው መረጃ የሟቾች ቁጥር 50 መድረሱ የተነገረ ሲሆን ከ300 በላይ መኖሪያ ቤቶችም መቃጠላቸው ተዘግቧል። በጥይት ተመተው የተጎዱ ሰዎች ወደ ሆስፒታል መወሰዳቸውንም ስለ ጉዳዩ ተከታተሉት የመረጃ አካላት ተናግረዋል። አንዳንድ የሀገር ውስጥ ሚዲያዎች በበኩላቸው ተጎጂዎቹ ወደ ነቀምት ሆስፒታል መወሰዳቸውን ዘግበዋል። ድርጊቱ የተፈጸመው በቤንሻንጉል ክልል ከማሼ ዞን ሎጆንጋፎይ ወረዳ ሎዲዲስ አቀበሌ መሆኑን የገለጹት መረጃዎች እንዳሁኑ አይሁን እንጂ ከዚህ ቀደም ግጭት ይከሰት እንደነበር ጠቅሰዋል። ያሁኑ ግጭት ግን በሰፋትም ሆነ በመጠን ገዘፍ ማለቱን ነው የተነገረው። የግጭቱ መነሻ የተባለው ጉዳይ በተጠቀሱ ስፍራዎች የሚገኙ የአማራ ተወላጆች ንብረትን ከመዝረፍ ጋር የተያያዘ እንደሆነ ሲገለጽ፣ የአይነቱ ድርጊት ከዚህ ቀደም ሲፈጸም መቆየቱን የጠቆሙት መረጃዎች አሁን ግን ተባብሶ ከፍተኛ ግጭት እንዲፈጸም ምክንያት መሆኑን መረጃዎች ይጠቁማሉ። በዚሁ በተፈጸመው ጥቃት የክልሉ ልዩ ፖሊስ እጅ እንዳለበት የተነገረ ሲሆን ፖሊስ ከአካባቢው ማህበረሰብ ጋር ተባብሮ ድርጊቱን እንደፈጸመው የተገለጸ ይገኛል። ጥቃቱን ተከትሎ የበርካታ ሰዎች አስከሬን በየቦታው ወድቆ መታየቱን ከአይን እማኞች የተገኘው መረጃ ሲያመለክት፣ ጥቃቱን የተፈጸመው ጥቅምት 17 ቀን 2010 መሆኑን የጠቀሱት መረጃዎች አካባቢውን በአሁኑ ሰዓት በከፍተኛ ውጥረት ላይ ይገኛል ብለዋል መረጃዎቹ። በቅሊንጦ ወህኒ ቤት ሁለት እስረኞች በድብደባ ህይወታቸው ማለፉ ተዘግቧል። በቅሊንጦ ወህኒ ቤት የሚገኙ ሁለት እስረኞች በድብደባ ህይወታቸው ማለፉን የሟቾቹ አባሪዎች ሰሞኑን ለፍርድ ቤቱ አስታውቀዋል። ከሟቾቹ አንዱ ለደህንነት የሰጋለው እስር ቤት ይቀየርልኝ ብሎ ለፍርድ ቤት ካመለከተ በኋላ መገደሉ ይፋ ሆኗል። በድብደባ ህይወታቸው ያለፈው አለማየሁ ዋቄ፣ ማሞና መሐመድ ጫን የተባሉ እስረኞች ሲሆኑ የቅሊንጦ ወህኒ ቤትን በማቃጠል ተወንጅለው ጉዳያቸው በፍርድ ቤት ላይ በመከታተል ላይ እንደነበሩም ተዘግቧል። ጥቅምት 15/2010 አዲስ አበባ ፌዴራል ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት የነበረውን ውሎ ተከታትሎ በማህበራዊ ገጹ ዘገባውን ያቀረበው ጌታቸው ሽፈራው ቀደም ሲል በዚህ ወህኒ ቤት ድብደባ የተፈጸመባቸው አግባው ሰጠኝ፣ ዘመነ ጌጤና ለገሰ ወላናንም አስታውሷል። አንደኛው ተከሳሽ ብስራት አብራ ለፍርድ ቤቱ እንደገለጸው ግድያው የተፈጸመው በአደባባይ ሲሆን 15ኛው ተከሳሽ አለማየሁ ዋቆም ማሞን ልቡን ረግጠው እንደገደሉት ጥቅምት 15/2010 አዲስ አበባ ለተሰየመው የፌዴራሉ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት አስታውቋል። አንደኛው ተከሳሽ ብስራት አብራ እንደተናገረው ጋዜጠኛ ጌታቸው ሽፈራው በማህበራዊ ገጹ እንዳሰፈረው ግድያው የተፈጸመው የቅሊንጦ ወህኒ ቤት ኃላፊ ሱፐር ኢንተንደንት አሰፋ ኪዳኔ ባለበት ሲሆን በሌሎች ተከሳሾች ላይም ድብደባ ተፈጽሟል ተብሏል። በቅሊንጦ ወህኒ ቤት ቃጠሎ በማስነሳት በሚል ከተከሰሱት ሁለቱ በድብደባ መገደላቸው ለፍርድ ቤቱ የገለጸው አንደኛው ተከሳሽ ብስራት አብራ ሟች አለማየሁ ዋቄ ለደህንነቱ እንደሚሰጋና እስር ቤት እንዲቀየሩለት ለዚሁ ፍርድ ቤት አመልክቶ እንደነበር ማስታውቋል። በሁለቱ ተከሳሾች ላይ በድብደባ ግድያ መፈጸሙን በችሎት ለዳኞች የተናገረው አንደኛ ተከሳሽ ብስራት አበራ እርሱም ይህን ወንጀል በማጋለጡ የእርሱም ሕይወት አደጋ ላይ መጋለጡን አስታውቋል። አንድ ፈረንሳዊ ዶክተር ቴድሮስ አዳህኖም ከኃላፊነታቸው እንዲነሱ ዘመቻ መክፈታቸው ተነግሯል። ፈረንሳዊ ፍራንሷ ጄራርድ ዘመቻ ማካሄድ ጀመረ በመክፈት ዶክተር ቴድሮስ አዳህኖም የያዙትን ኃላፊነት እንዲለቁ በዓለም አቀፍ ደረጃ ዘመቻ ጀምረዋል። ዘመቻቸውን በተለያየ ዓለም የሚገኙ ነዋሪዎችና ኢትዮጵያውያን እየደገፉት መሆኑም ሲታወቅ፣ ዶክተር ቴድሮስ ስልጣናቸው እንዲለቁ ዘመቻ የተከፈተባቸው የዚምባብዌን ፕሬዚዳንት ሮበርት ሙጋቤ ለዓለም የጤና ድርጅት የበጎ ፈቃድ አምባሳደር አድርገው መሾማቸውን ተከትለው ነው። በቅርቡ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ለዓለም የጤና ድርጅት የበጎ ፈቃድ አምባሳደር አድርገው በመሾማቸው ከፍተኛ ነቀፌና ትችት የደረሰባቸው የጤና ድርጅቱ ዳይሬክተር ጀነራል ዶክተር ቴድሮስ አድሃኖም የያዙትን ኃላፊ እንዲለቁ በዓለም አቀፍ ደረጃ ነው ዘመቻው በመካሄድ ላይ ያለው። ቼንጅ ዶት ኦርግ በተባለው የዘመቻ ማካሄጃ መረብ ዘመቻውን የጀመረው አንድ በፈረንሳይ ፓሪስ የሆነ ግለሰብ ሲሆን ዘመቻውን በፍጥነት በተለያዩ ዓለም የሚገኙ ነዋሪዎችና ኢትዮጵያውያን እየደገፉት ይገኛሉ። ፈረንሳዊ ፍራንሷ ጄራርድ ዘመቻውን ለምን እንደጀመረ በቼንጅ ዶት ኦርግ ላይ በሰጠው ማብራሪያ በሰብአዊ መብት ረገጣና ሀገራቸውን ከዳቦ ቅርጫት ወደ ባዶ ቅርጫት የቀየሩትን እንዲሁም በሀገራቸው የጤና ጥበቃ ማሽቆልቆል ተጠያቂ የሆኑትን የዚምባብዌ ፕሬዚዳንት የበጎ ፈቃድ አምባሳደር በማጫታቸውና ዶክተር ቴዎድሮስ ለያዙት ቦታ የማይመጥኑና የድርጅቱን ክብር ዝንዳ የሚጎዱ በመሆናቸው በአስቸኳይ እንዲለቁ ጠይቋል። የዘመቻው ጀማሪ ጨምሮ እንዳስታወቀው ዶክተር ቴድሮስ ለስልጣናቸውን በፈቃዳቸው የማይለቁ ከሆነ በዓለም አቀፍ ደረጃ መንግስታት ለእርሳቸው ያላቸውን የድጋፍና የእውቅና ድምፅ እንዲነፍጓቸው ዘመቻ እንደሚከፍትም አስጠንቅቋል። ሌሎች በተለያየ ዓለም የሚገኙ የተለያየ ዜግነት ያላቸው የዘመቻው ደጋፊዎች እንዲሁም ኢትዮጵያውያን ዘመቻውን በመፈረም ባሰፈሩት አስተያየት ዶክተር ቴድሮስ በህገወጥ ጅምላ ግድያ፣ እስራት እንዲሁም ጋዜጠኞችን፣ የሰብአዊ መብት ተሟጋጆችን በማሰርና በማሰቃየት ተጠያቂ የሆነው የህወሓት ቡድን ማዕከላዊ ኮሚቴ አባል የነበሩ በመሆናቸው እንዲሁም የሳምባ ነቀርሳና ኤችአይቪን ለመከላከል ከዓለም አቀፍ ተቋማት የተሰጠን ገንዘብ በማባከን የሚጠየቁ በመሆናቸው የዓለም ህዝቦች ጤናን ደህንነት የሚያስተዳድር ተቋም ኃላፊ ለመሆን ብቁ አይደሉም ሲሉ አስተያየታቸውን አስፍረዋል። በዓለም አቀፍ የፖለቲካ ትንተናቸው እንዲሁም በሲኤንኤን የፖለቲካ ጉዳዮች ላይ አስተያየት በመስጠት የሚታወቁት ፍሬዳ ጊትስ ረቡዕ በዋሽንግተን ፖስት ላይ ባሰፈሩት ጽሁፍ የዶክተር ቴድሮስ የማመዛዘንና የመወሰን አቅም ሙጋቤን በማጨታቸው ብቻ ትልቅ ጥያቄ ውስጥ ገብቷል ብለዋል። ጸሐፊዋ ሲቀጥሉም ዶክተር ቴድሮስ ሙጋቤን ማጨታቸው ምናልባትም የሙስና ውጤት ሊሆን ስለሚችል መመርመር አለበት ብለዋል። በመጨረሻም የኦዴግ አመራሮች ወደ ሱዳን ካርቱም ለኤክስፐርቶች በተዘጋጀ መድረክ ላይ ለመሳተፍ እንደሄዱ ገለጹ። የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታና ምክትሉ ሊቀመንበር ዶክተር ዲማ ነገዶ ነገው ወደ ሱዳን ካርቱም ካርቱም አመረታው የነበሩ ከኢትዮጵያ መንግስት ጋር ለመደራደር ሳይሆን የአፍሪካ ህብረት ባቀረበላቸው ግብዣ መሰረት መሆኑን አረጋግጠዋል። አመራሮቹ በተለይ ከኢሳት ጋር ባደረጉት ቆይታ ህብረቱ ግብዣውን ያደረገላቸው በአፍሪካ ቀንድ ላይ ያደረጉትን ጥናት መነሻ በማድረግ በሱዳን ካርቱም ለኤክስፐርቶች በተዘጋጀ መድረክ ላይ ማብራሪያ እንዲሰጡ መሆኑን ተናግረዋል። ከኢትዮጵያ መንግስት ጋር በሚስጥር በሱዳን ካርቱም ድርድር ማድረጋቸው የተገለጸው የኦሮሞ ዴሞክራሲያዊ ግንባር ኦዴግ አመራሮች አቶ ሌንጮ ለታና ዶክተር ዲማ ነገው በጉዳዩ ላይ ሰፋ ያለ ማብራሪያ ለኢሳት ሰጥተዋል። የኦዴግ ሊቀመንበር አቶ ሌንጮ ለታና ምክትል ሊቀመንበሩ ዶክተር ዲማ ነገው ካርቱም መሄዳቸው ለኢሳት ያረጋገጡ ሲሆን ጉዟቸው ግን ለድርድር ሳይሆን ለአፍሪካ ህብረት ባዘጋጀው ስብሰባ ላይ በተደረገላቸው ግብዣ መሆኑን አጽንኦት ሰጥተው ተናግረዋል። ስብሰባው ለኤክስፐርቶች የተዘጋጀ በመሆኑም ሁለቱም በአፍሪካ ቀንድ ላይ ያደረጉትን ጥናት መነሻ በማድረግ መጋበዛቸውንም አስረድተዋል። በስብሰባው ስፍራ አንድም የኢትዮጵያ መንግስት ባለስልጣን ወይም ጸጉረ ልውጥ እንዳልነበር የገለጹት አቶ ሌንጮ ለታና ዶክተር ዲማ ነገው ግብዣውን በግል በባለሙያነት የመጣላቸው ቢሆንም የተጓዙት ግን ፓርቲያቸውን አሳውቀው መሆኑን ጠቁመዋል። ስልጣን ላይ ያለው የኢትዮጵያ መንግስት መደራደር ከፈለገ በቅድሚያ ያሰራቸውን ፈቶ ከነሱ ጋር ይደራደር ሲሉም አቶ ሌንጮ ተናግረዋል። ዶክተር ዲማ ነገው በበኩላቸው በሰጡት አስተያየት የኢትዮጵያ ችግር ሰፊና ውስብስብ በመሆኑና ከአንድ ወገን ጋር በመደራደር ስለማይፈታ በተናጠል ግብዣም ለመሳተፍ ፈቃደኛ አይደለንም ብለዋል። የሳምንቱ አበይት ዜናዎች ተጠቃለዋል። መልካም ቆይታ።
Tomorrow I will be ላሽን በልቶ ቆንጅቶ ያደገ ብሽዋይቶ
ላሽን በልቶ ቆንጅቶ ያደገ ብሽዋይቶ
ብሎ መጣ ተማመ ወገን ተጠራርቶ
ብሎ መጣ ተማመ
መዳን ያለም ተክለ ሃይማኖት የክርስቶስ ሰምራ ዋሻንድ ደስት ክብራን ገብርኤል ዘጌ ተክለ ሃይማኖት ቁራጭ ካን ምረት የሴት ገዳም ደብር ጣና ቂርቆስና ልሳነ ምድር አቡነ በትረ ማርያም ገዳማት ሁሉ ድረሱልኝ ብለው ወገን ወገን አሉ
አድማጮቻችን የምትከታተሉት ከዚህ ከስቶኮልም የተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን አንድ ማስታወቂያ አለ። ማስታወቂያውን አንብበን ወደ ፕሮግራማችን እናልፋለን። ታላቅ የመንፈሳዊ በዓል ንግስና የስብከተ ወንጌል ጉባኤ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኑ በእግዚአብሔር ደስ ይበለን። መዝሙር 94:1 በየዓመቱ ጥቅምት 27 ቀን የሚከበረውን የመድኃኔዓለም ዓመታዊ ክብረ በዓል ምክንያት በማድረግ ዘንድሮም በስቶኮልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን ከአርብ ጥቅምት 24 እስከ 25 ከኖቬምበር 3 እስከ 4 ከ16 ሰዓት ጀምሮ የተለያዩ መምህራንና ዘማሪያን የተጋበዙበት ልዩ መንፈሳዊ ስብከተ ወንጌል መርሃ ግብር የተዘጋጀ ሲሆን እሁድ ጥቅምት 26 ቀን 2010 ኖቬምበር 5 2017 በጽዋ ሊቃነ ጳጳሳት በተገኙበት በዓለ ንግሱ በድምቀት ይከበራል። ስለዚህ እርሶም በወጣው መርሃ ግብር መሰረት በቦታው በመገኘት የበረከቱ ተካፋይ እንዲሆኑ ተጋብዘዋል ይላል። አድራሻ ፖልስ ቡዳ ግሪንድ ስትሪየ ኤክሴትራ የስቶኮልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን ሰበካ ጉባኤ ጽፈት ቤት። አድማጮቻችን እንግዲህ ወደ ዋናው ፕሮግራማችን ተሸጋግረናል። በመግቢያችን ፕሮግራም እንዳለው ዛሬ በኢሳት ጉዳይ ላይ እንወያያለን። ለዚህም ከአምስተርዳም ስቱዲዮ እዚህ ስቶኮልም በክብር እንግድነት የተገኘው ፋሲሌን ያለም እዚህ በእኛ በኢትዮጵያ ድምጽ ሬዲዮ ስቱዲዮ ይገኛል። በኢሳትና ተያያዥ ጉዳዮች ላይ እየተወያየን እንቆያለን። እናንተም ጥያቄ ያለን የምትሉ ከሆነ በስቱዲዮ ደውላችሁ ጥያቄያችሁ እዚሁ ሊጠየቅ ይችላል። ፋሲሌን ያለም እንኳን እንደና መጣ ወደ ስዊድን ስቶኮልም ወደ ኢትዮጵያ ድምጽ ሬዲዮ።
እንኳን እንደና ቆያችሁ።
እናመሰግናለን። እንግዲህ ግማይ ሰዓት ቀደማለን። የተለያዩ ብዙ ጥያቄዎች አሉ ኢሳትን በተመለከተ የሚነሱ። ሰዓት እስከበቃን ድረስ የተቻሉትን ነጥቦች ለማንሳት እንሞክራለን። ግን እንደ መንደርደሪያ እንዲሆነኝ ፋሲሌን ያለምን በእርግጥ ብዙ ሰዎች ያውቁታል፣ ግን እንደ መነሻ ሀሳብ እስቲ ፋሲሌን ያለም በአገር ቤት ውስጥ ማን ነው? ምን ሰራ? የት የት ሰርተሃል? ምናልባት ከስደት ከመድረስ በፊት ያለውን ነገር በአጭሩ ከነገርከን ወደዚህ እንደረደራለን።
በጣም አመሰግናለሁ። ያው አገር ቤት ስራ የጀመርኩት በጋዜጠኝነት ነው። ማለት ወደ 1993 አካባቢ ነው። አዲስ ዜና የሚባል ጋዜጣ ነበረ። በዛ ጋዜጣ ላይ በአዘጋጅነት ነው መጀመሪያ ስራ የጀመርኩት። ከዛ በተለያዩ የኃላፊነት ቦታዎች ሰርቻለሁ። መጨረሻ ላይ ጋዜጣውን 96 መጨረሻ 97 አካባቢ ጋዜጣውን በመግዛት ራሴ አስተዳድረው ነበረ። ያንን ተከትሎ በ97 ምርጫ ሁላችንም እንደምናውቀው በኢትዮጵያ ውስጥ ከፍተኛ የለውጥ እንቅስቃሴ ይካሄድ ነበር። በዛ ለውጥ እንቅስቃሴ ውስጥ ጋዜጦች ከፍተኛ የሆነ ሚና ይጫወቱ ነበር። አዲስ ዜናም እንደዚሁ በምርጫ ውስጥ የራሱን አስተዋጽኦ ሲያደርግ በአገዛዙ በኩል ብዙ አልተወደደም ነበርና መጨረሻ ላይ እኔንና የጋዜጣውን ዋና አዘጋጅ አሰሩን። ከዛን ጊዜ ጀምሮ እንግዲህ የጋዜጠኝነቱ ስራ ቆመ። ስደቱ ከስር ከተፈታን በኋላ ተሰደድን ማለት ነው። በጋዜጠኝነት ሰርቻለሁ። እንዲሁም ደግሞ በትርፍ ጊዜ ሳገኝ በአስተማሪነትም ሰርቻለሁ። ኮሌጆች ውስጥ አስተምር ነበር።
በጣም ጥሩ አመሰግናለሁ። እንግዲህ ወደ ስደት ከመጣ በኋላ እንግዲህ ኢሳት እንዴት ጀመርክ? የኢሳት አጀማመር ሁኔታዎቹን ሲጀመር ኢሳት መጀመሪያ ላይ አንተ ምን አይነት ህልም ነበር? ኢሳትን ስትጀምሩ ሲጀመር ዛሬ የደረሰበት ደረጃ ላይ ይደርሳል ብለህ አስበህ ነበር ወይ? ከዛም ባሻገር ደግሞ ህልም ምን ነበረ? ዛሬ ላይ ቆመ ስታየው ግቡን በደንብ ደርሷል ወይ? ወይስ አንተ ካሰብከው ዝቅ ያለ ነው ከፍ ያለ ነው? ከአመሰራረቱ ጀምሮ የሄዳችሁበትን ሂደት ምን ያህል እንደተጓዛችሁ በአጭሩ ብትገልጽልን።
ወል እንግዲህ ከዚህ በፊት ደጋግሞ እንደተነገረው ኢሳትን የመሰረቱ ሰዎች ያው ኢትዮጵያ ውስጥ ዲሞክራሲያዊ ለውጥ እናመጣለን ብለው የሚታገሉ ኃይሎች ናቸው። ከነሱ መካከል እኔ አንዱ ነኝ። ኢሳት መጀመሪያ ላይ ምን አይነት ሚና ይዞ ይጫወት ማለት ምን አይነት ሚና መጫወት አለበት በሚለው ላይ ገና ከመመስረቱ በፊት የተለያዩ ውይይቶች ይካሄዱ ነበረ። የቴሌቪዥን ማመስራት ልምዶ አልነበረም በብዙዎቻችን ዘንድ። ብዙዎቻችን ከፕሪንት ሚዲያ ወይም ከስነ ጽሁፍ ዓለም ከጋዜጣ ነው የመጣ ነውና ስለ ጋዜጣ ማነው ስለ ቴሌቪዥን ምንም አይነት እውቀት አልነበረንም። እንዴት ነው ይሄን ነገር مناስከደው በሚለው ላይ ሰፊው እየተደርጓል የተለያዩ መጣጥፎችን በማንበብ ራሳችንን ለማስተማር ይችላል። ከዛ በኋላ ነው እንግዲህ ኢሳት በተለይ በ2002 በኢትዮጵያ ተደርጎ በነበረው ምርጫ ላይ የራሱን አስተዋጽኦ ማድረግ ይገባዋል በሚል በተሎ በጥድፊያ ተቋቋመ ተቋም ነበር። ከዛ በኋላ ነው እንደ ተቋም እንግዲህ ኢሳትን ቀስ በቀስ እየተገነባ አሁን ላለበት ደረጃ የደረሰው። በካታው ታውረዶችን አሳልፈዋል። በዛ ሂደት ውስጥ ብዙ ጋዜጠኞች ብዙ የቴክኒክ ሰዎች ከፍተኛ አስተዋጽኦ አድርገዋል። ኢሳት ያንስ ግለሰብ የከሌ ከሌ የሚባል ወይም የድርጅቱ ጥታ አይደለም የጋራ ስራ ነው። በያገሩ ያሉ የኢሳት የድጋፍ ኮሚቴ አባላት የሚያደርጉት ገዛ በጣም ከፍተኛ ነው። አገር ቤት ያሉ ኢትዮጵያውያን መረጃ በመስጠት አስተያየቶችን በመስጠት በገንዘብ በመደገፍ ሁሉ ሳይቀር ለኢሳት ከፍተኛ የሆነ አስተዋጽኦ አድርገዋል። ኢሳት እንግዲህ ትናንት በነበረው ዝግጅት ላይ እንዳቀረብኩት ባለፉት 7 አመታት በኢትዮጵያ ፖለቲካ ውስጥ የማይናቅ ሚና ተጫውቷል ብዬ አስባለሁ። በተለይ ይህ አገዛዝ የቆመበትን የፕሮፓጋንዳ ምሰሶ በማፍረስ በኩል ኢሳት ከፍተኛ የሆነ በተለያዩ ዝግጅቶች ላይ ስራዎችን በመስራቱ በአሁኑ ሰዓት ኢትዮጵያ ውስጥ በጣም ካላጋነንኩኝ ቁጥር አንድ የመረጃ ምንጭ ሆኗል ብዬ መናገር እችላለሁ። ይሄን ደግሞ እኔ ብቻ ሳይሆን ያገዛዙ ሐላፊዎች ሳይቀሩ የተናገሩት ነው። ምናልባት ከዚህ ቀደም እንደምታስተዋውሱት የሚስባቱ ሁሉም ህዝብ ኢሳት ይላል ብላ የተናገረችው አንድ ምስክር ነው። ትናንት ነው ባለፈው ሳምንት እንደዚሁ የኮሙኒኬሽንስ ነው የምንድነው ዘራይ አስቆደም የሚባል አንድ ባለስልጣን እንደዚሁ መረጃዎችን እናገኘው ከዋሽንግተንና አንድ የሆነ ሀገር ብለዋል አይ ቲንክ አምስተርዳም ለማለት ይመስለኛል። ሶ በተለያዩ ስብሰባዎች ላይም የነሱ መሪዎች እንደሚያደርጉት አብዛኛው መነሻቸው መረጃ ምንጫቸው ኢቭን የባለስልጣናቱም ኢሳት እንደሆነ መረጃዎች ይደርሱናል። በተለያዩ ክልል ባለስልጣናት በጋራ ቁጭ ብለው በፌደራል ደረጃ ያሉ ሰዎችን በጋራ ቁጭ ብለው የኢሳትን የሁለት ሰዓት ዜና ሁሌ እንደማያመልጣቸው ከነሱ መካከል ያሉ ሰዎችም ይነግሩናል። በዚህ ስናይ ካለን አነስተኛ ሪሶርስ አንጻር በቢሊዮን ዶላር የሚንቀሳቀሰውን ያገዛዙን የፕሮፓጋንዳ የበላይነት ሰብረን በኢትዮጵያ አየር ውስጥ ቀዳሚ የመረጃ ምንጭ ለመሆን ይቻላል ይመስለኛል። ይሄን በማድረጋችን ደስታ ይሰማናል። ሪሊ ከምንም ነው ተነስተን ከምንም ተነስቶ አንድ የሆነ ተቋም መመስረት መቻሉ በተለይ ደግሞ በዲያስፖራው ላይ የነበረው አመለካከት አገዛዙ ዲያስፖራውን በቃ ምንም እንደማይሰራ ከወሬ በስተቀር ምንም የሚያደርገው ነገር እንደሌለ እና በጣም የነቀው ነበር። አይ ቲንክ በኢትዮጵያ በውጭ ሀገር የሚገኙ ኢትዮጵያውያን ኢሳትን አቋቁመው በኢትዮጵያ ውስጥ የለውጥ ኃይል ሆኖ መታየት መጀመራቸው በራሱ በውጭ ያሉ ኢትዮጵያውያንን ባደረጉት ድጋፍም ሪሊ ሊኮሩበት የሚገባ ነገር ነው ብዬ አስባለሁና በብዙ ነገር ሲታይ ስኬታማ ተቋም ሆኗል ብዬ መናገር እችላለሁ።
ኢሳት ሲቋቋም ዋና አላማና ግቡ ምንድነው? ባጭሩ
ግልጽ ነው። ምንድነው? አንደኛው የኢትዮጵያን አንድነት መጠበቅ ነው። ምንም በኢትዮጵያ አንድነት ዙሪያ ላይ እንደሚታወቀው ዋት ያደግ በስልጣን ላይ ከመጣበት ጊዜ ጀምሮ የኢትዮጵያ አንድነት አደጋ ውስጥ ገብቷል። እንደ ሀገር ኤርትራን አጥተናል። ከዛ በኋላ ደግሞ እሱ በሚከተለው የከፋፍለ ግዛ ፖሊሲ የጎሳ ፖለቲካ ሌሎች ታላላቅ ኢትዮጵያን መሰረት የሆኑ ብሔሮች ሳይቀር ከኢትዮጵያ የመለየት ፍላጎት የሚያቀነቅኑ ወጣቶችን መወለዳቸውን ስናይ ያ የኢትዮጵያን አንድነት አደጋ ውስጥ እየጣለው እንደመጣ እንረዳ ነበር። በተወሰነ ሰነ ደረጃ አሁን ይሄ በስልጣን ያለው ትውልድ የኢትዮጵያን አንድነት ከአባቶቹ የወረሰውን ብቻ ላስፍቶ ካልተቻለ ደግሞ አሁን ያለችው ኢትዮጵያ እንደ ኢትዮጵያ ለሚቀጥለው ትውልድ ማስረከብ አለበት የሚል ግልጽ አላማ ይዞ በዚህ ጉዳይ ላይ ሰርቷል። ከዛ በተረፈ ግን የኢትዮጵያን አንድነት ማስተበቅ ብቻ ሳይሆን አሁን ያለች የተሻለች ኢትዮጵያን ዲሞክራሲያዊት የሆነች ኢትዮጵያን ሰብአዊ መብት የሚከበርባት የሕግ የበላይነት የሰፈነባት ዜጎቿ በደስታ በተድላ የሚኖሩባት ኢትዮጵያን አትሊስት ይሄ ትውልድ መስርቶ ለሚቀጥለው ትውልድ ማሸጋገር አለበት የሚል ግልጽ አቋም ይዘ ተቋቋመ ድርጅት ነው። ሶ በእነዚህ ጉዳዮች ላይ ነው እንግዲህ ትኩረት አድርገን ስንሰራ የነበረው እየሰራንም ያለ ነው።
በጣም ጥሩ። ትናንት ባቀረብከው ገለጻ ላይ በዛ አዳራሹ ለተገኘው ህዝብ በተለይ ኢሳት ካደረጋቸው አስተዋጽኦዎች ወይም ደግሞ የኢሳት አጠቃላይ ነገር ሲገለጽ ወያኔ በርካታ ቢሊዮን ዶላሮችን እያወጣ በርካታ የራሱ መገናኛ ብዙሃኖች አሉት በጣም ብዙ ያንን በጣም በርካታ ፕሮፓጋንዳዎች ይሰራል። ያንን በማክሸፍ መልኩ ኢሳት የተጫወተው ሚናዎች አሉ። ትናንት ካቀረብካቸው ዋና ዋና ነገሮች እንደው ለአድማጮችም ስለሚጠቅሙ እነዛ በአራት ደረጃ የተወሰነ ክፍል ያቀርብክበት ሁኔታ አለ። እንደው ባጭሩ ተቀለል አድርገ የኢሳት ሚና በአጠቃላይ በተለይ የህዋትን የፖለቲካ ፕሮፓጋንዳ የበላይነት በመስመር ደረጃ የተጫወተው ሚና እስቲ።
አዎ በጣም አመሰግናለሁ። እንግዲህ ትናንት ያቀረብኩት ምንድነው ያው ኢሳት ሲመሰረት የተለያዩ ጥናቶችን አድርጓል። የዚህ አገዛዝ ጠንካራና ደካማ ጎኖቹ ምንድናቸው የሚለውን አይቷል። እና እንደሚታወቀው አንድ መንግስት በተለያዩ መሰሶች ነው የሚቆመው። የፕሮፓጋንዳ መሰሶ አለ መሃል ላይ ዋናው እሱን ተከትለው በዛ ዙሪያ ላይ ደግሞ የተሰለፉ ሰዎች አሉ በዛ መሰሶ ላይ። ከዛ በተረፈ ግን ሌሎች መሰሶዎች የደህንነት ተቋሙ፣ የፖሊሱ፣ የመከላከያው ተቋም አለ፣ የገንዘብ ተቋም አለ፣ የዲፕሎማሲው ተቋም አለ፣ የሲቪል ሰርቪስ ተቋም አለ። እነዚህ ሁሉ ተቋሞች በአንድ ላይ ነው ሆነው አገዛዙ እንዳገዛዝ ህይወት እንዲኖረው የሚያደርጉት። እነዚህን ሁሉ የሚያስተሳስረው ሁሉም ስራቸውን እንዲሰሩ የሚያደርገው አገዛዙ የሚከተለው አይዲዮሎጂን የሚያሰራጭበት ፕሮፓጋንዳ የምንለው ማሽን ነው። ሶ ፕሮፓጋንዳው ወታደሩ በህዝብ ላይ ተኩስ ሲባል እንዲተኩስ ያደርጋል። ፕሮፓጋንዳው የገንዘብ ተቋሞቹ ከህዝቡ በግብር በምን እንዲሰበስቡ ያደርጋቸዋል። የፕሮፓጋንዳው በሲቪል ሰርቪሱ ስራውን እነሱ በሚፈልጉት መልኩ ስራውን እንዲሰራ ያደርጋል። ፕሮፓጋንዳው በዲፕሎማሲው ዘንድም ተቀባይነት እንዲኖራቸው ያደርጋል። ስለዚህ ፕሮፓጋንዳ ጥንካሬያቸው ምንድነው በሚል እሱ ለመገምገም ተሞክሯልና በእኛ እምነት በስልጣን ላይ ያለው የህወሓት ኢህአዴግ አገዛዝ በአምስት ወይም በስድስት የፕሮፓጋንዳ ስትራቴጂዎችን እየተከተለ በዛ ላይ ስራዎችን ሲሰራ ነበር ብለን እናስባለን። እኛም እሱን ታርጌት አድርገን ያንን የማፍረስ ስራ ነው። አንደኛው ትናንት እንደገለጽኩት የኢትዮጵያን ታሪክ በማጠልሸት ላይ ተመሰረተ ነው። የኢትዮጵያ ታሪክ ኢትዮጵያ በታሪኳ ምንም ነገር እንዳልሰራች እንግዲህ ኢትዮጵያ በዓለም ላይ ከሚደነቁ ስልጣኔዎች ውስጥ አንዷ ናት። በዓለም ላይ አምስት ስድስት ታላላቅ ስልጣኔዎች አሉ። የሜሶፖታሚያ፣ የግብጽ ስልጣኔ፣ አንዱም የፋርስ ስልጣኔ ሊሆን ይችላል፣ ግን አንዱም የሚጠቀሰው የኢትዮጵያ ስልጣኔ ነው። የኢትዮጵያ ስልጣኔ ዓለምን ያስደነቀ ስልጣኔ ነው። በአሁኑ ሰዓት እንደምናየው ዓለማችን በሃይማኖት በምን እየተተራመሰ ባለበት ሰዓት ሙስሊም ከክርስቲያኑ ተፋቅሮ የሚኖርበት ሀገር ኢትዮጵያ ነው። ከኢትዮጵያ ብዙ ሞዴሎች እየተወሰዱ ምሁራን የኢትዮጵያን እያጠኑ እንዴት ነው ኢትዮጵያ እንደ ኢትዮጵያ ይሄን ያህል ዘመን ልትኖር የቻለችው? እንዴት ነው እንዲተቻችላ እንደ ሀገር የቀጠለችው? ስንት ሀገሮች እና ኢራቅ የመሳሰሉ የጥንት የመጀመሪያ የስልጣኔ ምንጮች ሲፈራርሱ ኢትዮጵያ ግን እንዴት ቆየች የሚለውን ነገር እያጠኑ ከኢትዮጵያ ልምድ ለመውሰድ እየተሯሯጡ ባለበት በዚህ ሰዓት አገዛዙ የኢትዮጵያ ታሪክ ምንም እንዳልሆነ፣ ወጣቱ ትውልድ ተመልሶ የአባቶችን ታሪክ እንዳያስተውል እንዳያይ፣ የኢትዮጵያ ታሪክ መጥፎ ታሪክ፣ ምንም ነገር ያልተሰራበት ታሪክ እያደረገ በተደጋጋሚ ሲያቀርብ ስናይ ይሄን የሚያደርገው ለምንድን ነው ብለን ስንጠይቅ ወጣቱ የአባቶችን ታሪክ አይቶ ከአባቶች የተሻለ ታሪክ ልስራ ብሎ በአንድነት እንዳይነሳ ወደ ኋላ እንዳይል፣ ልክ ወደ ኋላ ቢዞር የሚያዩ ነገር ሁሉ መጥፎ ጨለማ እንደሆነ ምንም የሚታይ ነገር እንደሌለና አሁን ያለው ስርዓት በጣም ጥሩ የሆነ ከድሮዎቹ የተለየ ስርዓት እንደሆነ በማሰብ ለዚህ ስርዓት እንዲገዛ ለማድረግ ሙከራ ሲያደርግ አይተናል። ያ የፕሮፓጋንዳ ስልቱ ነው። የድሮ ታሪኮችን በማጠልሸት የድሮ መሪዎችን እንደምታውቁት ምኒልክ፣ ኃይለ ሥላሴ በዛ በፊት ያሉ ስርዓቶችን በሙሉ እንደ ስርዓት በማውገዝ ወጣቱ ከአባቶቹ ተነስቶ ከኋላ ታሪኩ ተነስቶ ወደፊት እንዳይራመድ ለማድረግ ወጣቱን አይምሮ አጥቦ ለመያዝ ሙከራ አድርጓል። አንዱ ይሄ ነው። ሁለተኛው ምንድነው? ይርክ ያለፈ ታሪክ በሙሉ የአማራ ታሪክ እንደሆነ አድርጎ ያቀርበዋል። ከዛ ውጭ ሌሎች የኢትዮጵያ ብሔር ብሔረሰቦች በዛ ታሪክ ውስጥ ምንም ሚና እንደሌላቸው፣ ስለዚህ ሌሎች ብሔረሰቦች ምንድነው የሚለው ያለፈው ታሪካችሁ በጣም መጥፎ የሆነ ታሪክ የአማራው ታሪክ ነው ይልና ሌላው ብሔረሰብ አማራውን እንዲጠላ ለማድረግ ነው ሙከራ ያደረገው። ስለዚህ የአማራው ወጣት ከኦሮሞ፣ ከጉራጌው፣ ከጋምቤላው፣ ከሌላው ወጣት ጋር ሆኖ አሁን ዓለም የሚፈልገውን የዲሞክራሲ፣ የነጻነት፣ የእኩልነትን ጥያቄ እንዳያነሳ፣ በአንድነት እንዳያብር ወጣቱ የጋምቤላው፣ የኦሮሞ፣ የሌላው ወጣት በአማራው ላይ እየተጠራጠረ ከአማራው ጋር አብሮ እንዳይሰለፍና ለለውጥ እንዳይነሳ ለማድረግ አማራው እንዲጠላ ለማድረግ ከፍተኛ ሚና ተጫውቷል። ይህን የሚያደርገው ደግሞ ያለፈው ታሪክ የአማራ ታሪክ ብቻ እንደሆነ፣ ያለፈው ታሪክ መጥፎ ታሪክ እንደሆነ፣ ያን መጥፎ ታሪክ የሰራው ደግሞ አማራ እንደሆነ በእንትን በማድረግ አሁን ያለው ወጣት ከአማራው ኃይል ከወጣት ጋር ተባብሮ በአንድነት እንዳይነሳ፣ ስርዓቱን እንዳይገዳደር ለማድረግ ያለፈውን ታሪክ በአማራ ስም እያጠለሸ የከፋፍለ ግዛ ፖሊሲውን ለማራዘም እየተጠቀመ እንደሆነ ስላየን በሱ ላይ ወጣቱ የኢትዮጵያን ታሪክ አክብሮ የኢትዮጵያ ታሪክ የጋራ ታሪክ መሆኑን መሆኑን ተረርቶ በአንድነት እንዲነሳ ለማድረግ ተተላዩ ስራዎችን ሰርተናል። ይሄንንም በማፍረሳችን በአሁኑ ሰዓት ከሞላ ጎደል ወጣቱ እየተቀራረበ አትሊስት ታሪኩን እንዲያውቅ ለማድረግ ተችሏል። እንግዲህ አንዱ መሰሶ ይሄ ነው ካላራዘምኩኝ ማለት ነው።
በጣም ጥሩ። በርካታ ነገሮች አሉ። እንግዲህ በሌላም ጊዜ በተከታታይ እናቀርባለን። እስቲ ወደ ኢሳት ሲነሳ የሚነሱ ጥያቄዎች አሉ ልጊዜና እሱንም ዳስሳር ገናነሳለን። በኢሳት ጉዳይ ዙሪያ አንዳንዶች የሚያነሱት አለ ኢሳት የማን ነው ንብረትነቱ ይላሉና ኢሳት የማን ነው ይባል ምንድን ነው ማለት ነው? አንዳንድ ወገኖች ከድርጅት ጋር ያያይዛሉ የከሌ ድርጅት ነው የከሌ ነው የሚባል ነገር አለ። ኢሳት የማን ነው ያስ እንዴት ነው የሚረጋገጠው የሚሉ ወገኖች አሉ። ከዛ ባሻገር ከኢሳት ጋር በተያያዘ አንዳንድ ወገኖች ዜናዎች መረጃዎችን ልካለን ዜናዎች ያቀርቡልንም የሚሉ ትችቶችን ያነሳሉ። ዜናዎች በትክክል በአስፈላጊው ሰዓት አያወጡም የሚሉ ነገሮች አሉ። እነዚህን ነገሮች እንዴት ነው ተመለሰው?
አመሰግናለሁ። ያል ኢሳት የማን ነው? ኢሳት የኢትዮጵያ ህዝብ ነው። ኢሳትን በማቋቋም በኩል የተለያዩ ድርጅቶች አስተዋጽኦ አድርገው ሊሆን ይችላል። እኔ እንግዲህ ከመጀመሪያው ቀን ጀምሮ ነበርኩኝ በኃላፊነት በኤዲቶሪያል ኃላፊነትም ነበርኩኝ አሁንም በዛው ኃላፊነት እየሰራው ነው። በኢሳት ውስጥ የሚካሄደው በእያንዳንዱ ነገር አትሊስት በመረጃ ደረጃ አውቀዋለሁ። በሚካሄደው ውስጥ የራሴም ተጽዕኖ እንዳለ ይሄ ለማጋነን ሳይሆን የኔ ሚና እንዳለ ያለው በኤዲቶሪያል ፖሊሲዎች ላይ በሁሉም ላይ እንደተባለው ከመሰራረቱ ጀምሮ የተለያዩ የፖለቲካ ድርጅቶች ለምሳሌ እንደ ግንቦት ሰባት ብቻ ግን ሳይሆን ኢሳትን አላማ የሚደግፉ በተለያዩ ድርጅቶች ውስጥ ያሉ የገንዘብ ድጋፍ አድርገውልናል። ከመሰራረቱ አይ ቲንክ በኦሮሞ ደረጃ የሚንቀሳቀሱ የፖለቲካ ድርጅቶችም የገንዘብ ድጋፍ አድርገዋል። አሁን በሸንጎ ደረጃ ውስጥ ታቅፎ የሚሰሩ ሰዎችም የገንዘብ ድጋፍ አድርገዋል። የገንዘብ ድጋፉ ከድርጅት ድርጅት ሊለያይ ይችላል፣ ከግለሰብ ግለሰብ ሊለያይ ይችላል። ብቻ ግን የግንቦት ሰባት አላማን የኦሮሞ ድርጅቶች አላማን ወይም ደግሞ የኢትዮጵያን በሌላ የፖለቲካ ድርጅት አላማ የሚከተሉትም ሳይቀሩ ኢሳት እንደ ሚዲያ መቀጠል አለበት በሚል የተለያዩ ድጋፎችን አድርገዋል። የድጋፉ መጠን ሊለያይ ይችላል። ስለዚህ እነሱ ባደረጉት ድጋፍ ጋዜጠኞች በነጻነት ስራቸውን እንዲሰሩ ለማድረግ ተችሏል። ኢሳት ባለቤት ማን ነው? እኔ 100% እርግጠኛ ሆኜ የምናገረው ኢሳት ባለቤት የኢትዮጵያ ህዝብ ነው። አንድ የፖለቲካ ድርጅት አይደለም። ያ የፖለቲካ ድርጅት ምን ለማግኘት ነው አንድ ኢሳትን ኦውን የሚያደርገው? እንደተባለው በመሰራረቱ ላይ አስተዋጽኦ አድርገዋል። ከዛ በኋላ ግን በኢትዮጵያ ፖለቲካ ውስጥ ወይም በኢትዮጵያ የሚዲያ ስራ ውስጥ ልምድ የነበራቸው ጋዜጠኞች ናቸው ገብተው ስራዎችን እየሰሩ በመስራት ላይም የሚገኙትና እነዚህ ደግሞ ጋዜጠኞች ሁሉም የፖለቲካ ድርጅቶች ሁሉም እኩል ድምጽ እንዲኖራቸው ተሰሚነት እንዲኖራቸው የኢትዮጵያ ህዝብ እንዲያውቃቸው በሚችሉት አቅም ሁኔታዎች በፈቀዱት መጠን ለማቅረብ ለማስተናገድ ተችሏልና እኔ የኢትዮጵያ ህዝብ የከሌ ድርጅት ነው ማን ነው ኢሳት የከሌ ድርጅት ነው የከሌ ድርጅት አይደለም የሚለው ጥያቄ አይ ቲንክ የተሻገረው ጥያቄ መስለኛል። ህዝቡ ራሱ መመስከር የሚችል መስለኛል ያንደ ድርጅት ተቋም እንዳልሆነ ማየት ይቻላል።
በሚዲያ ዘገባ ላይ አንዳንድ ወገኖች የሚያነሱት
ጋዜጣ አዎ ግን ጥያቄ ጋዜጣ እንትን በተመለከተ ዜናዎችን በተመለከተ እንደተባለው ቶሎ የማይቀርቡት መጀመሪያው ዜና በተፈጠረ የመጣው ነገር ሁሉ አጣቀርብ ማጣራት አለበት ክሮስ ቼክ ማድረግ አለበት። ፌስቡክ አይደለም የምንከተለው ወይም ደግሞ ትዊተር አይደለም ወዲያው የመጣው ነገር አጣቀርብ በደንብ አድርገህ ማጣራት ክሮስ ቼክ ማድረግ አለበት። ሚዛናዊ የሆነ መረጃ ነው ለኢትዮጵያ መስጠት ያለበት። ያም ሆኖ ከባድ ነው ዜና ስራ በተፈጠረ እንግዲህ በጋዜጣ ጥንነት ዓለም ያሉ ሰዎች ያውቁታል። መረጃዎች በአንድ በኩል ካገዛዙ ሊመጡ ይችላሉ። ያገዛዙ ልዝም ብሎ መረጃዎች ሊልክል ይችላል የደነት አባሉ ምንም ነው። ያ ደግሞ ምንድነው አንተን ተቀባይነት እንዳታገኝ ለማድረግ ብዙ ለማሳጣት መረጃዎች ሊልክል ይችላል አይታወቅም። በሌላ በኩል አንዳንድ መረጃዎች ደግሞ ተጋነው ይመጡል ይችላሉ ወይም ደግሞ በጣም አንሰው ከእውነታው ደግሞ ዝቅ አድርጎ ለምሳሌ አንድ ቦታ ላይ አንድ ነገር ቢፈጠር በዛ ቦታ ላይ የምታገኙ ሰው የገዢው ፓርቲ ደጋፊ ከሆነ 5 ሰው ሞቶ እንደሆነ አንድ ሰው ሞቷል ብሎ ነው የሚነግረው። ተቃዋሚ ከሆነ ደግሞ ምናልባትም 6-7 አድርጎ ሊጨምር ይችላል። ስለዚህ እነዚህ ነገሮች ፋክቶቹን እውነታውን ማጣራት ያንተ ስራ ነው የሚሆነው እና እንደመጣ መረጃ አይወርድም። ሶ አንዳንዶች ወዲያው የሰጠናችሁን መረጃ ወዲያው አታወጡትም ብለው ወቀሳ የሚያሰሙት ካለብን ኃላፊነት አንጻር ነው የተጣራ በደንብ የተመረመረ ዜና ለማቅረብ ከምናደርገው ሙከራ ነው
ያደረገው ሙከራ አንጻር ነው። የኢሳትን ፋይናንሻል ጉዳይ ስናይ አሁን 7ኛ አመት ዘንድሮ ያከበረን ነው። በርግጥ ዙ ይተባበራል አቅሙ ወቻለው ያደረገ ይገኛል ወቻለው ግን እንደሚታመነው በቂ ነው ተብሎ አይታመንም። እንደ በውጪ እንደሚኖር ኢትዮጵያዊ ብዛት በየአመቱ በየተለያዩ ከተሞች በድጋፍ ኮሚቴዎች የሚሰበሰብ ገንዘብ አለ ይሳት በርካታዎች እንዳሉበት ይታወቃል እና ይሄ ነገር ቋሚ ወደ ሆነ በየጊዜው እንደዚህ ሌላ አይነት ስትራቴጂ ከመፍጠር አንጻር ምን የታሰበ ነገር አለ? ወጪውስ እንደው ምን ያህል ነው? ምናልባት የሚታወቀው ነው ይሳት የሚያወጣቸው ወጪዎች እና ከህብረተሰቡ የሚያገኛቸው ሁኔታዎች ተመጣጣኝ ናቸው ወይ?
ለምን እዚህ ላይ ጠይቅን ጨምረልና አሁን 7ኛ አመታችሁን ዛሬ 4 አመትም 5 አመትም አንዳንድ ስትራቴጂዎች ለምን አልነደፋችሁም ብሎ ጥያቄ ቀርቦላችሁ ነበር። ይሄኛው ፕላናችን በዚህ አይቀጥልም። የሚቀጥለው ለተና 3ኛ አመት ላይ ግን አዳዲስ ነገሮች እናመጣለን። ማለት ፈንድሬዚንግ ማዘጋጀት በየከተማው እንደ ፖለቲካው ነው። ፖለቲካው አንዳንድ ጊዜ ገነን ሲል ጥሩ ነገር ማሰባሰብ ይችላል። ነገሩ ርድ ሲል ትንሽ ነገር ነው ብንታሰባስበው ያ ነገር እስከ መቼ ያስቀጥላችኋል? እናንተስ ያወጣችሁት ፕላን አዲስ ነገር ቢኖረው ግን ጥሩ ይሆናል ብዬ አስባለሁ።
ጥሩ ጥያቄ ነው። በተደጋጋሚ በተለያዩ ቦታዎችም የሚቀርብልን ጥያቄ ነው። ያው ብዙዎቹ ኢሳት እንዲቀጥል ይፈልጋሉ። በገንዘብ ሳይቸገር አሁን ያለውን ስራ እንዲሰራ መጨረሻ ላይ እስከድል እስከ ነጻነት ድረስ እንዲዘልቅ ካላቸው ምኞት አንጻር የኢትዮ ኢሳት ራሱን በገንዘብ እንዲያጠናክር የተለያዩ አስተያየቶችን ይሰጡናል። ቀደም ወንድሜ ደሞ ሲናገር ሲጠይቀኝ የኢሳት ወጪ ምን ያህል ነው ብሎ ነገር ተናግሮ ነበር። መጀመሪያ ላይ እንዳልኩት አገዛዙ ለፕሮፓጋንዳ በቢሊዮን የሚቆጠር ገንዘብ ይመድባል። በተለያዩ ምክንያቶች ዝም ብሎ ለማስተዋቂያ ሚኒስተር ብቻ የሚልከው ሳይሆን ኢሳትን ለማፈን በየአመቱ ከፍተኛ የሆነ በሚሊዮኖች የሚቆጠር ገንዘብ ያወጣል ለማፈን ብቻ። በዲፕሎማሲ ስራው ኢሳትን ለማዘጋት ከፍተኛ የሆነ ገንዘብ ያወጣል። ኢቭን አንዳንድ ጊዜም እንኳን ዩ ኖ በገንዘብ ክፍያ ኢቭን ጋዜጠኞቻችንን ሳይቀር ለማማለል ማለት ይቻላል ብዙ ሙከራዎችን ያደርጋል። ብዙ ነገሮች አሉ ለአንዳንድ እንትን የሚሉትና ከፍተኛ የሆነ ገንዘብ ይወጣል። ኢሳትን ግን ስናየው ከዲያስፖራ በሚሰበሰብ ገንዘብ ነው። ለሳተላይት፣ ለስቱዲዮ፣ ለቤት ክራይ፣ ለምን ወጪዎችን ያወጣል። ካገዛዙ ከሚያወጣው ጋር ሲታይ አይ ቲንክ 1000ኛም የሚሆን አይመስለኝም። በጣም አነስተኛ ሪሶርስ ነው። አብዛኞቹ ጋዜጠኞች በቋሚነት አይደለም የሚሰሩት፣ ፓርት ታይም ሰራተኞች ናቸው። ፖኬት ማኒ ወይም ኤክስ ገንዘብ እየተከፈላቸው ነው የሚሰሩት። ከሙያ ፍቅር ካላቸው ስለሀገራቸው ከመቆርቆር አንጻር ነው ያን የሚሰሩት። ያን ስናይ የኢሳት ከሁሉ አጠቃላይ አመታዊ በጀቱ 500000 ትናንት እንደገዘርኩት እንደ ሁኔታው ይለያያል። እንደምንከራየው የሳተላይት አይነት ይለያያል። እስከ 600000 በአመት ሊደርስ ይችላል የአሜሪካን ዶላር። ያንን በተለያዩ መንገዶች ለመሸፈን ይሞከራል። አንድ ተባለው አንዱ የፈንድሬዚንግ አክቲቪቲ ነው። በውጭ ሀገር ሚኖር ኢትዮጵያውያን ይሰጣሉ። ከዛ ደግሞ በተወሰነ ደረጃ በጣም አነስተኛ የሆነ ከጎግል ማስተዋቂያ የሚገኝ እንትን ይኖራል። የተለያዩ መጽሐፍ ሽያጮች እንዲህ አይነት አክቲቪቲዎች ይኖራሉ። ይሄ አንዱ ነው። ግን አሁን እንደተባለው በቋሚነት ኢሳትን ፋይናንስ ሊያደርግ የሚችል የደረጃ ተቋም ለመመስረት ከዚህ በፊት ብዙ ሙከራዎች ተደርገው ብዙ ጥናቶች ተደርገው ያንን ወደ ተግባር የሚለውጥ በተወሰነ ደረጃ በማኔጅመንት ደረጃ ገና አልተጠናከረንም በያስባለው ፍቅዱ አለ ፍላጎቱ አለ። ግን ያን እንደሚታወቀው የቢዝነስ ስራ የዴይ ቱ ዴይ ስራ ነው። በጣም መከታተል ያስፈልጋል። ብዙ አይዲያዎችን ያመነጩ መቆጣጠር ዩ ኖ የማስተዋቂያው ስራዎች ሁሉ እየሰሩ ዩ ኖ መሄድ ያስፈልጋልና ጠንካራ የሆነ ልምድ ያለው በቢዝነስ ዓለም ውስጥ ስራዎችን የሚሰራ ልምድ ያለው ማኔጅመንት ያስፈልጋል። በዛ በኩል ላይ እንግዲህ ያጠናን ነው። እስካሁን ተግባራዊ ያላደረግነው ግን በቅርቡ እናደርጋቸው አንዳንድ በየከተማው የሚኖሩ እንቅስቃሴዎች ይኖራሉ። በዛ ኢሳትን ለመደጎም ሙከራ እናደርጋለን ብለን እናስባለን። ቀደም እንዳልሽው የፈንድሬዚንግ አክቲቪቲ አንዴ ከፍላል አንዴ ዝቅላል፣ እንደ ትግሉ ሊቀዘቅዝ ይችላል። ኢትስ ኖርማል፣ የትግል ኔቸር ነው። በትግል ዓለም ውስጥ መጀመሪያ ላይ በባቡር የተሳፈረው ሰው ሁሉ መጨረሻ ላይ ይወርዳል ማለት አይደለም። አስቀድሞ ይሄል መሃል ላይ ይወርዳል ይነው እንደ ፊርማታው እንትላል። መጨረሻ ላይ እስከ መጨረሻ የሚደርሱ ሰዎች ናቸው ሁልጊዜም በትግል ዓለም ውስጥ አሸናፊ የሚሆኑትና አሁን እንደምናየው 7 አመት ቀላል አይደለም። ግን በ7 አመት ውስጥ እስካሁን የተጓዙ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ከፍተኛ አስተዋጽኦ አድርገው ሊመሰገኑ ይገባል። ሪሊ ይደነቁም ይገባል። እኔ መጀመሪያ ላይ የወረዱትንም ቢሆን ለመጀመሪያው ጊዜ አትሊስት ያደረጉት አስተዋጽኦ አመሰግናለሁ። መሃል ላይ ያለውንም አመስገን ይገባናል። እስከ መጨረሻው የሚጸኑት ደግሞ እነሱ አሸናፊዎች ናቸውና እነሱም ክብር ሊገባቸው ይገባል። እስካሁን ላደረጉት አስተዋጽኦና ያመሰገንን ለወደፊትም ድጋፋቸውን ይቀጥሉ። ግን የነሱ ድጋፍ ብቻ ኢሳትን ያስገደዋል ብለን ስለማናምን ፕላስ በተለይ አሁን ሀገራችን ያለችበት በጣም ወሳኝ ሁኔታ የኢሳትን አስፈላጊነት እጅግ በጣም አጉልቶ ያሳየናልና ኢሳት እንደ ኢሳት እንዲቀጥል የተለያዩ አማራጮች እየተጠኑ ነው። አይ ሆፕ ተግባራዊ ይሆናሉ ብዬ አስባለሁ።
አምሳል እዚህ ሌላ ስቱዲዮ ውስጥ አንንገዳችን አለች ማለት ለተናንተ የሳት የስቶኮልም ዝግጅት ከኪሮና ነው የመጣችውና ያው እንግዲህ የሳት በዋናነት ሁሉም ደጋፊዎች አሉት በተለልከ ከተማዎች አሁን በምን ኖርበት ሀገር ሆኖ በተለያዩ ከተማዎች ምኖር አሉ። ኪሮና ብዙዎች ያቆታል የስዊድን መጫሻ በጣም ብርዳም ቦታ ነው። ከዚ 16 17 ሰዓት ነው ተባቡር እንዴት ነው የመጣሽው ተናንተና እስቲ እና እዛ እናንተስ አይ ቲንክ ቁጥራችሁ ትንሽ ነው የሚሆነው መታደርጉት አስተዋጽኦ አለ ወይ እስቲ አጠር አድርገሽ ነገር ያ
ሻምስክናለሁ። ያው ኢሳትን ለመደገፍ ማቴ ነው እዛ ኪሮና የተወሰኑ ሰዎች አለን ማለትም ያው የስዊድን ጥግ ስለሆነ ግን ሰባተኛው አመትን በማስመልከት ማስተዋቂያ ሰርተን ነበር እዛ አካባቢ ላሉ ሰዎች ፖስተሮችን በመለጠፍ ማቴ ኢሳትን እንዲደግፉ ኢሳትን እንዲረዱ ምክንያቱም ሚዲያ በጣም ትልቅ ተጽዕኖ አለው ማለትም በሌላው ዓለም ላይ እንደውም አራተኛ መንግስት ነው የሚባለው አራተኛ ተቋም ነው። አሁን ደግሞ ኢትዮጵያ ላይ ለሚደረገው ህዝብ መንግስት የሚያደርገውን ጭፍጨፋ በተመለከተ ኢሳት ነው በጣም በከፍተኛ ደረጃ ማለት መረጃ ለሰዎች ትክክለኛ መረጃ እንዲደርስ እያደረገ ያለው እና ኢሳትን መደገፍ ማለት ወሳኝ ነገር ነው ማለትም ሁላችንም ሚዲያው ከሌለ ማቴ ነው አሁን ትክክለኛ መረጃ ልናገኝ አንችልም። አሁን ተባለው ደግሞ ኢሳት መንግስት የኢትዮጵያ መንግስት ኢሳትን ከሚዲያው ለማፈን በጣም ብዙ እንቅስቃሴ ያደርጋል። ኢሳት ደግሞ ያለው በተወሰነ የገንዘብ መጠን ነው እየሰራ ያለው። ስለዚህ ሁላችንም እኛ አሁን ያንን ስንሰራ እዛ አካባቢ ብዙ ሰው ላይ ኖር ይችላል ግን ሐሳቡ ምንድነው በሶሻል ሚዲያ ላይ ብዙ ለቀ ነው ነበር ፖስተር አድቨርታይዝ ያደርግነው ነበር ምክንያቱም ሰዎች ያንን ተመልክተው ተነሳስተው ብዙ ሰው እንዲረዳ ማለት ብዙ ኢትዮጵያኖች አለን አንዳንዱ ሰው እንደማት ሁላችንም መያዝ አለብን ይሄ ሚዲያውንም ትግሉንም ሁሉንም ያ የተወሰነ ሰዎች ጉዳይ ብቻ አለ ማሁን ሀገሪቷ ላይ ያለው ሁኔታ ስታይ እንደ ሰው ማለት ይቺ ሀገር ወዴት ነው የምትሄደው ነገ የሚመጣው ጄኔሬሽን ምን አይነት ታሪክ ነው የምናስረክበው አትሊስት አባቶቻችን እኮ በጣም የሚያኮራ ነገር ተተውልን ሄደዋል ስናስቡ እንደዚህ አዱ አንድል ስናየው ሌሎችንም ታሪኮችና ይሄን አርጓል እኛስ ምንድነው ኔክስት ጄኔሬሽን ምንድነው ሰጥተን እናሳል ምን አልፈው በጣም ያሳስበኛል እንደ ሰው እንደ ሀገር እንደ ዜጋ ሁላችንም ወጣቶችም ስከሆነን መስራት አለብን አንደኛ ነጻ ሚዲያ ጋዝ በተለይ ኢትዮጵያ ውስጥ ነው ያለው በጣም ብዙ ጊዜ ጋዝተኞችን አፈና አይቻለሁ ኢቭን ሶሻል ሚዲያ ላይ እኔ ከስራ ቦታ ላይ የተወሰዱ ልጆች አቃሉ ሶሻል ሚዲያ ላይ ፖስት የሚያርጉ ለምሳሌ ዞን 9 ታቋቸው እኮ እና አንዱ ልጅ ከስራ ቦታ ነው የተወሰደውና በጣም የዛን ጊዜ በጣም ደንግጠናል ሁላችንም እዛ ሄደን ቃሊቲም ሁሉ እንጠይቃቸው ነበር እነሱን እንዲለቀቁ የሚደረግ ትግል ነበርና እስከመቼ ነው ማለትም ሰው የመናገር ነጻን ተይኮ በጣም ሰው የመናገር ሐሳቡን የመግለጽ መብት አለው ከዛ መኖር አይቻል ማለትም እንዴት ነው ይሄ ሰባዊ መብታችን ነው እና ያንን በተመለከተ ጋዜጠኞችን ማበረታታት ሚዲያዎችን ማበረታታት ማትመደገፍ አለ በሁላችን በገንዘብ በሐሳብም በተቻለው
መጠን ሰዓት እየሄደ ስለሆነ ሊቀመንበር ውስጥ ይጣጋበልና ተናንትና በዚህ በስዊድን በተደረገው የጨረታ ፕሮግራም ላይ የኢትዮጵያ ስደተኞች ማህበርና ኢትዮጵያ ኮሚኒቲ በጋራ በመሆን አሸንፈዋልና ጨረታውን ወስደዋል። አንተ ደግሞ ባለፈው ትዝላል እዚህ ስቱዲዮ መጣ ነበር አርበኞች ግንቦት 7 በነበረው ጨረታ በግልህ ነው እዛ ላይ እንደውም አይ ቲንክ እርግጠኛ ካልተሳሳትኩ አሸንፈው ወሰድከው ምን ስሜት ፈጠረብን እስቲ በተከታታይ እንግዲህ በኢትዮጵያ በየትኛውም በኩል በሚደረግ ትግል ውስጥ እንደዚህ በተለይ በጨረታዎች ውስጥ ብዙ ነገር ይጣይቃልና ያንን ነገር በማድረግ ምን ተሰማ?
ለኔ በእውነቱ ከሆነ ምንም እንደሰራው አልቆጥረው ምክንያቱም በዚህ ቅስፈታዊ ሰዓት ውስጥ ከመንደር ወደ ቀበሌ ከቀበሌ ወደ ግለሰብ በግለሰብ ደረጃ ላይ የሰዎች ህይወት እየተቀጠፈ ያለበት ሁኔታ ነው። ስለዚህ እኛ ደግሞ እዚህ ጋር በጣም ትንሹን ነገርና ነገ ሰርተን ልናገኘው የምንችለው ነገር ነው ምናደርገው። በዚህ አጋጣሚ ግን መቼም ልናገኛት የማንችላትን ሀገራችንን ህዝባችንን እያጣን ነው። ስለዚህ እንደ አንድ ዜጋ እንደ አንድ ኢትዮጵያ እንደ አንድ ኢትዮጵያዊ እንደሰራው አልቆጥረውም እኔ። ስለዚህ ኢሳት በሀገር ቤት ላይ ምክንያቱም ኢቭን ኢንፎርሜሽን በሀገር ቤት ያለው ወጣት ዜጋ ካንዶ አገር ወደ አንዶ አገር ከብሔር ወደ ብሔር የሚለዋወጡትን
ትክክለኛ መረጃ ማግኘት ቀላል ነገር አይደለም። ምክንያቱም ወያኔ ዛሬ ያደረገ ያለው ነገር አማራ ከኦሮሞ ኦሮሞ ከቤንሻንጉል ቤንሻንጉል ከሶማሌ በአጠቃላይ በኢትዮጵያ ውስጥ ያሉትን ብሔር ብሔረሰቦች እርስ በርስ የሚያደርጉትን መጣፋፋት ሊያስቆምልን የሚችል ነገር ነው። ስለዚህ ኢሳትን እያንዳንዳችን ኢትዮጵያዊ ልናደርግ የሚገባንን እርዳታ ልናደርግ ይገባል ብዬ አምናለሁ። አመሰግናለሁ።
ቴንክ ዩ። መጨረሻ ለፋሲሉ ማቀርበው ጠየቄ ሰዓት 3 ደቂቃ ነው የቀረውና አሁን ኢትዮጵያ ብዙዎች የሚሉት ነው እንግዲህ ብዙ ጊዜ ተብሏል መስቀለኛ መንገድ ላይ ነች እንደዛ እንደዛ ተብሎ ነው የሚያምናሉት። ከዛም ከፍ አድርጌ ነው የማየው በጣም አደገኛ ሁኔታ ነው ያለው ለመግለጽም በሚዘገነን ሁኔታ እንግዲህ ባለፈው ሳምንታት እንኳን እስከ ትናንት ወዲያ ድረስ በብሔሮች ውስጥ በተነሳ ግጭት በዚህ በሃያኛው ክፍለ ዘመን በገጀራ የተገደሉ የተጣሉ ዜጎች እየወደቁ ነው። ብዙ ነገሮች አሰቃቂ ነገሮች አሉ። የኢትዮጵያ ጣፈንታ በጣም አደገኛ ሁኔታ ነው። ይሄ በኢሳት ላይ የፈጠረው ተጽዕኖ የተከታተለ ዝባዩን በተኝነትም አለ በመላ ሀገሪቱ። በዚህ ሁኔታ የኢሳት ሚና እና ኢሳት በዚህ ፈታኝ ወቅት ላይ እንዴት ነው ነገሮችን የሚያዩ እንደው ባጭሩ ነው ሰፊ መልስ የሚያስፈልገው ነው ግን እንደው
አዎ በጣም አይ በጣም ከባድ ነው እንደተባለው ነው። እንግዲህ ትግል ኢሳት ከተቋቋመበት ጊዜ ጀምሮ የኢትዮጵያ የለውጥ እንቅስቃሴ እየጠነከረ እንጂ እየቀነሰ ሲሄድ አናይም። በተወሰነ ደረጃ አይ ቲንክ እንደው በአብዛኛው ኢሳት ተጽዕኖ ነው ማለት ይቻላል። ኢሳት ሁሉም የኢትዮጵያ ብሔር ብሔረሰቦች ያዩታል ማለት ይሰሙታል ይከታተሉታል። የህብረተሰቡን የፖለቲካ ግንዛቤ በማሳደግ በኩል ቅድም እንደተባለው መረጃዎችን በመስጠት በኩል ከፍተኛ ሚና በመጫወቱ አትሊስት ለመብቱ የሚጠይቅ ትውልድ መፍጠር የቻለ ተቋም ነው ብዬ አስባለሁ። አሁን የምናየው እንቅስቃሴ እንደው በአብዛኛው የትኛውም ክልል ውስጥ ቢሆን ህዝቡ የሚዞት የሚነሳው ጥያቄ ዋና መሰረታዊ ጥያቄ የነጻነት ጥያቄ በመሆኑ ይሁን በዚህም ይሁን በዛ የኢሳት ሚና ነው ያስባለሁ። ያንን ደግሞ ወለተሻለ መንገድ ቀደም እንዳልኩት ነው የኢትዮጵያ አንድነት ተጠብቆ ዲሞክራሲያዊ ኢትዮጵያን ለሚቀጥለው ትውልድ ለማስተላለፍ ይሄ እንዲህ አይነት እንቅስቃሴዎች በስርዓት እንዲመሩ የኢሳት ሚና ከፍተኛ ነው ያስባለሁ። ሚዲያው በተለይ በዚህ ሰዓት እንዳልከው ነው ትናንት አንዱ ሲያቀርብ ቀደም ያልተከስኩት ነገር አለ። አንደኛው አገዛዙ የሚጠቀምበት የፕሮፓጋንዳ ስልት ኢትዮጵያ ትበታተናለች በሚል ፍርሃት እሱን ሳናውቀው እንድንደግፈው እሱ በስልጣን ይቆይልን ብለን እንድንለምነው ለማድረግ የተለያየ የብሔር ግጭቶችን በየአካባቢው የብሔር ቀለም ያላቸውን ግጭቶች እያነሳ ነው። አሁን ትናንትና ስዊድን በነበርኩበት ጊዜ እንግዲህ ደረሰን በቤንሻንጉል ጉሙዝ አካባቢ በርካታ የአማራ ተወላጆች እንደተገደሉ እንደተፈናቀሉ ሰምተናል። ኦሮሚያ ውስጥም ሶማሌ ውስጥም ይሄንን ነው አይተናል። ሰው በፍርሃት ህወሓት እንዲገዛኝ ቆይልን ብሎ እንዲለምነው የሚጠቀምበት ስልት ነው። በሌላ በኩል ግን አሁን ደግሞ ትልቅ የፖለቲካ ለውጥ በማስበው ኢቭን በኢህአዴግ ዙሪያ ውስጥ የተሰባሰቡ አንዳንድ የፖለቲካ ድርጅቶች አሁን ኢትዮጵያ የኢትዮጵያን ታሪክ ተመልሰው ወደ ማየት ኢትዮጵያን አንድነት እንቀበላለን ወደ ማለት እየዞሩ ደግሞ እንደሆነ በሌላ በኩል እያየን ነውና አዎ ሰው ኢሳት በዚህ መሃል እንግዲህ ጥንቃቄ በተሞላበት ይሄን ከሰቃሴ ለሀገራችን በሚጠቅም መልኩ አገራችን ወተሻለ ደረጃ ወደሚያሳድግበት ወደዛ ወደ ጥሩ መንገድ እንዲሄድ ከፍተኛ ሚና መጫወት ይችላል ብዬ አስባለሁ። ያንን ሚና እየተነጋገርን እየተጫወትን ነው። ሰፋ አድርጌ ባብራራው ደስ ይለኝ ነበር እንዳልከው ግን
ሰዓት ስለሌለ በሌላ ቀን በስልክም ቢሆን ገብተን እናብራራለን። አድማጮቻችን ሰዓታችን ያለቀ ነው። ዘውዱ የጥያቄው መልስ ነገርና ፕሮግራማችን ማለቁ ነው። ጥቂት ሰከንዶች ነው የቀሩት።
እንግዲህ በርካታ አድማጮቻችን ጥያቄውን ለመመለስ መስመር ላይ ነበሩ። እንግዲህ ልጅ ኢያሱ ይባላል
መርሱ ማለት ነው አጭሩ ልጅ ኢያሱ ነው።
ማብራሪያውን ሳምንት እንሰጣለን።
አድማጮቻችን እንግዲህ ዛሬ ኢትዮጵያ ድምጽ ሬዲዮ ፕሮግራም በተከታተላችሁት መንገድ ተጠናቋል። እንግዲህ በሰፊው በዚህ ጉዳይ እንመለሳለን። እስከ